እሺ አመሰግናለሁኝ። በመጀመሪያ ፀሐዬም በከርም ያ የራሱን ህይወት ውድ ህይወቱን ለኢትዮጵያ ሰጥቶ በጣም ሰልፍለስ የነበረ ትውልድ በኢትዮጵያ ታሪክ ውስጥ ከፍተኛ ካለው ትውልድ በህይወት ተርፋችሁ ይህንን ምስክርነት ለመስጠት ላበቃችሁ አምላክ እግዚአብሔር ይመስገን። ለእናንተም እድሜ ይስጥልን። ስላደረጋችሁት ሁሉ የኢትዮጵያ አምላክ ውለታችሁን ይክፈላችሁ። መጠየቅ የምፈልገው ሁለት ጥያቄ ነው። አንደኛው በኢህአሰ ውስጥ በተለይ ብዙ ጊዜ ስሙ ስለሚጠራው ስለ ጸጋዬ ወይም አበበ ደብተራው ስለ እሱ ባህሪ አብራችሁ በዛ በሜዳ በኖራችሁበት ጊዜ እስኪ ስለ ስብዕናው ስለ ባህሪው እርስዎ የሚያውቁትን ያህል እንዲያጫውቱን ነው። ሁለተኛው ከሰራዊቱ ጋር ያለኝ ጥያቄ በዛን ጊዜ የተከፈተው ግንባር በአንድ በኩል መሆኑ ቀርቶ ኢህአፓ እንደነበረው ድጋፍ በመላው ኢትዮጵያ አቅም በፈቀደ መጠን ግንባር ቢከፈት ኖሮ ውጤቱ የተለየ ሊሆን ይችል ነበር ወይ? ይህንን ለመጠየቅ ነው። እግዚአብሔር ይስጥልኝ።
ኦኬ፣ ጥያቄው እንግዲህ ፀሐዬ መልሰው።
ኦኬ፣ በመጀመሪያ በጸጋዬ ገብረ መድኅን ደብተራው መጀመር እፈልጋለሁ። በመተዋወቅ ደረጃ ከትምህርት ቤት ጀምረን እንደምንተዋወቀው ለእኔ ሲኒየር የነበር ዩኒቨርሲቲ ውስጥ ከዛን ጊዜ ጀምሮ ፈጽሞ ከትግሉ ዘነፍ ብሎ ማያውቅ ጓድ ነው። ስለ ጸጋዬ አንድ ነገር ብቻ ተናገር ብባል አብሶሉት የሆነ እምነት በትግሉ እስከ መጨረሻው ድረስ የነበረው ሰው እንደሆነ ነው። ከዛ አልፎ ግን በተጨማሪ ደረጃ ማለት የሚቻለው ምንድን ነው? ቶታሊ ሰልፍለስ የነበረ ሰው ነው። ለመሰዋት ወደ ኋላ የማይል ለመሰዋት ዝግጁ የሆነ ከሁሉም ጋር አብሮ መስራት የሚችል ደከመኝ የማያውቅ ጠንካራ ጓድ ነው። ሌላው ትልቁ ችሎታው የማስተባበር የማደራጀት ደግሞ ትልቅ ችሎታ አለው። በተለይ ዋን ኦን ዋን የማነጋገር ችሎታው ከፍተኛ ነበር። አንዳንድ ሰዎች ጸጋዬ በጣም ደፋር ባለቅሌ ስለነበር ወጥቶ መናገር ወጥቶ ነው እንደ ኦራተር የመናገር የሚናገር አይነት ሰው ሊመስላቸው ይችላል። ግን ጸጋዬ እንደዛ አልነበረም። ሁሉ ጊዜ ራሱን የሚያምቅ ራሱን ዝቅ አድርጎ የሚያስቀምጥ አይ ቲንክ ከግንዝቡ እንትን ጋር የተያዘመስኛል ትሁት፣ በጣም ትሁት ከመሆኑ የተነሳ ወጥቶ መናገር ወጥቶ ራሱን ማስተዋወቅ ወጥቶ የሆኑትን ነገር ማለት የሚፈልግ አልነበረም። ግን ስራውን የሰራዊቱ ኮሚሳር እንደመሆኑ መጠን በሚገባ ይሰራል። በሚያስፈልገው ሁኔታ ዋን ኦን ዋን አንድ በአንድ ደከመኝ ሳይል ማግኘት የሚያስፈልጉትን ኢንዲቪጁዋልስ እያገኘ ስራውን በሚገባ የሚያከናውን ጓድ ነበር እና ይህን ነው ማለት ድርጅቱ ጸጋዬ በአሁኑ ጊዜ አካባቢው አለመኖሩ እና ስራውን መሳተፍ አለመቻሉ ከፍተኛ ጉዳት እንደሆነ የሚታይ ይህን ነው ማለት የሚችለው።
እሺ እንግዲህ በቀር ካለ ቤት ውስጥ ከኔ ቀጥለ ማይኩን ትይዝና በዚህ ላይ አንተን አስተያየት ካለ እንግዲህ ትጨምርበታለህ ማለት ነው።
ጸጋዬን በሚመለከት ደብተራውን በሚመለከት ፀሐዬ ካለው በመሰረተ ሀሳቡ ብዙ የለኝም። ደብተራው በጣም ሰልፍለስ የሆነ እጅግ በጣም ቆራጥ በነበርንበት እስከ መጨረሻውም ድረስ በጣም ተወዳጅ የነበረ በችግር ጊዜ ሰውን አሳስቆ አጫውቶ
ሁኔታዎችን በግጥምም በዜናም ባለው ችሎታ፣ በተለይ የኪነት ችሎታው የምታውቁት ነው፣ በጣም የታወቀ ገጣሚ ነው እና ያንን ችሎታውን ሁሉ በመጠቀም የነበረውን ታጋይ ብቻ ሳይሆን አርሶ አደሩንም አርሶ አደር መስሎ ከልጆችም ጋር ልጆች መስሎ በማንኛውም ቦታ ላይ ከህዝብ ጋር ራሱን በማዋሃድ የመስራት ከፍተኛ ችሎታ የነበረው ጠንካራ እና ለብዙዎቻችን አርአያ የሆነ በትግሉም እንድንቀጥል ከፍተኛ የሆነ አስተዋጽኦ ያደረገ ጓድ ነው እና ብዙ ጊዜ ስለ እሱ አንዳንድ ሰዎች ሲያነሱ በጣም ይገርመኛል። አንደኛ በደንብ ሳያውቁት ነው፣ ሁለተኛ ደግሞ ከፍርሃትም ሊሆን ይችላል። ጓዱ ግን ጸጋዬ እጅግ በጣም ሰብአዊ ስሜቱ፣ ለሰው ልጅ ያለው አክብሮትና ትህትና፣ እንዲሁም ለሀገሩና ለህዝቡ ያለው ፍቅር፣ ለዓላማው ያለው ጽናት ተወዳዳሪ የማይገኝለት በጣም ብርቅና ምርጥ ከሆኑ ጓዶቻችን አሉ። በዚህ የዶክተራው ጥሩ ነው እና እስከ መጨረሻውም በትግሉ ውስጥ በነበረበት ጊዜ ይሄ ነው የሚባል እንትን ያየሁበት ሳይሆን በትግል ማንነቱ ያስመሰከረ በማንኛውም ጊዜ በታሪክ ወደፊት እስኪናገር ድረስ ስለ ራሱ መናገር የማይፈልግ ሰው ነው። ይሄ ነው ስለ ዶክተራው ያለኝ።
እናመሰግናለን። ከዚህ ቀጥሎ እንግዲህ ያው ቀደም ሲል ከነበረው ጥያቄ ተጠቅሶ የነበረው ጥያቄ ያለ በተለይ ግንባሩ በተለይ አቅጣጫ ተከፍቶ ቢሆን ኖሮ እና ትግሉ ተፋጥሞ ቢሆን ኖሮ ውጤቱ የተለየ ሆን ነበር ወይ ነበር ብላችሁ ታስባላችሁ የሚለው ነው። ምናልባት ፀሐይ ላንተም ይሆናል። ግን ቀጣዩ ጠያቂያችንም የሚጠይቃቸው ጥያቄዎች ስላሉ ከእሱ ጋር አያይዘ እንግዲህ ትመልሰዋል ማለት ነው። ማይኩን ላስቻለው ለቃሉ
እሺ፣ አመሰግናለሁ ኑሪልኝ። እንዲሁም ኢትዮ ስትራግል ሩም አድሚኖች በሙሉ ይሄንን ኢንተርቪው ዛሬ በማዘጋጀታችሁና የማናቃቸውን ታሪካችንን እኛም በውስጡ ያለፍነው በደንብ እንድናቀው ሌሎችም ደግሞ ቅድም አንባራስ እንዳለው ተተኪው ትውልድ ደግሞ እንዲያውቃቸው በማድረጋችሁ በጣም እናመሰግናለን። ከዛ በተረፈ እንግዲህ አቶ ጸሐዬ ሰላም ላለው በከር መቼም ከብዙ አመት በኋላ ድምጽህን በመስማቴ በጣም ደስ ይለኛል። ሰላም ሰላም። ሌላ እንግዲህ ጥያቄ ቅድም ሁላችሁም ያነሳችሁት ነጥብ አለ። ይኸውም እንደዚህ አይነት ውይይት በመናደርግበት ጊዜ ለምንድን ነው መናደርገው የሚለውን መመልከት አለብን። ግቡ ካለፈው ስህተታችን ተምረን ወደፊት እነዛ ስህተቶች እንዳይደገሙ ትግሉን አጠናክረን በመጀመሪያ የተነሳንበትን የኢትዮጵያን ሕዝብ ትግል ከግቡ ለማድረስ እና ሕዝባችን በዲሞክራሲያዊ ስርዓት የሚተዳደርበትን ሁኔታዎች ለመፍጠር ነው ብላችኋል። በዛኔ ሁላችንም የምናምነው ነው። ይሄም ክፍል ይሄንን ዝግጅት ያደረገው አንዱ ለዚህ ይመስለኛል። እንግዲህ ይህ ሆኖ ካለ አንዳንድ ጊዜ በትግላችን ውስጥ ያደረግናቸው አንዳንድ ስህተቶች እሱንም ጠቅሳችኋል። በነበረን የወጣትነት እድሜ ከተመክሯችንም አንጻር ስህተቶች ተሰርተዋል ተብሏል። ኢህአፓም እንደ ድርጅትነቱ ስህተቶችን ይህንን ስህተት ተሳስቼ ነበር የተሳሳትኩትም በዚህ በዚህ ነው ብሎ በተለይ በአንድ የዲሞክራሲ እትም ላይ ዋናው የሚወነጀልበትን የዚህ የብሔሮች ጥያቄ እስከ መገንጠል የሚለውን ለምን ያንን እንደደገፈና ምክንያቱ ከኋላ ያለውን ምክንያት ተናግሮ ይህ ግን አርቆ ከማየት ካለን ችግር ሌሎች ይጠቀሙበታል የሚለውንም ሊመጣ እንደሚችል አስቀድመን አለማየታችን ስህተቶችን እንድናረግ አድርጎናል ብሎ ስህተቱን ያመነበት ሁኔታ አለ። እንግዲህ ይሄንን በመመልከት በሰራዊት ውስጥ አሁን አንዳንዶቻችን በጊዜው ተደርጓል የምንለው ስህተቶች ተሰርተው ነበረ ስንል እናንተም እንግዲህ በተለይ በአመራር ደረጃ ያላችሁ፣ አዎ ይሄ ስህተት የተሰራው ተሰርቷል፣ በድክመት በሌሎች በተለያዩ ነገሮች ልትጠቁሟቸው ስላላችሁ፣ ነገር ግን ተጋዳዩ የሚመለከተው ብዙ ጊዜ አመራሩን ነው። አመራሩ ስህተት አደረገ፣ አመራሩ እንደዚህ ያደረገ ነው። እና አሁን የኔ ጥያቄ አንድም ለአቶ ጸሐዬ እንዲሁም ለበከር ነው። ምክንያቱም አንዳንዶቻችን ነገሮች ተደረጉ ሲባል ተደጋግሞ ስናያቸው ምናልባት ይሄ ሀቅ ነው፣ ምናልባት ሳቦታጅ ሆነን ሊሆን ይችላል ድርጅቱን ለማፍረስ ወይንም ድርጅቱ ወደ ሌላ አቅጣጫ እንዲሄድ ከማለት በውስጡ ያሉት ግለሰቦች እነዚህን ስህተቶች ያደረጉት እንደ ሳቦታጅነት ነው ብሎ ስለሚቆጠር ምንም እንኳን የሰውን ሞቲቭ አስቀድሞ ውሳኔዎች እንትን ሲሉ መጠየቁ አንዳንድ ጊዜ አስፈላጊ ባይሆንም እስቲ ይህንን ነገር እንዴት ታዩታላችሁ? አንደኛ አቶ ጸሐዬ በትግራይ ቲፒኤልኤፍ ገና ሳትጠናከር እናንተም እየተደራደራችሁ እያላችሁ በጓዶቻችን ላይ ጥቃት በምትጀምርበት ጊዜ በተለይ አንዲት ኃይል ተከባ ከኃይሏም ደግሞ አንድ ጋንታ በተለይ እሰየ ይመራዋል የሚመራት ጋንታ ነው የሚሉ ግለሰቦች አሉ። እሷን ትጥቅም ማስወረድ ብሎም ደግሞ ማጥፋት በሚቻልበት ሁኔታ አመራሩ አትንኩ ተብሎ በእኛ ላይ ጉዳት እንዲደርስ አድርገዋል። ይህ ትክክል አልነበረም፣ ምናልባት ሳቦታጅም ነው ይላሉ። ከዛ ጋር አብሮ ሌሎችም እንደገና ነገሮች ሲደገሙ በትክክለኛነት ለኢትዮጵያ የሚታገሉ ወገኖች ጥያቄ እንዲያነሱ ያደረጋቸው ሌላው ጥያቄ በከር ጓዴ ሪጅን ፎር አመራር ነበርክ። ትዝ ይል እንደሆነ ትፒ ከኛ መታ ከወልቃይት ልታስወጣን በምታደርገው ጦርነት ላይ በመጀመሪያ ደረጃ አይ ቲንክ ስሙን አስተካክሉ ሊጠፋኝ ይችላል ሽላሎ ሸሬላ ይቅርታ፣ ሸሬላ ላይ አጥቅተናት እየሄድን እንደውም በእጅ እያያዝን ሪትሪት ስታደርግ ተጋዳዩ ሪትሪት እንዲያደርግ ተደረገ። በሚቀጥለው ቀን እንደገና ተነስተን የማይገባ ጠረር ላይ ጠለሎ ላይ የማይወጣ ጠረር በመውጣት ችግር የለብንም። ነገር ግን ቲፒ በደንብ መሽጋ እያለች እዛ ገብተን ብዙ ጓዳችን እንዲወድቁና ከዛም በኋላ ትልቅ ሪትሪት አድርገን በጓዶቻችን ላይ ብዙ ችግሮች አግጥመናል። እና ያ ሁኔታ መፈጠሩ አሁንም ሳቦታይ ተደርገናል ብለው የሚያምኑ ወገኖች አሉ። እንግዲህ ካለፈው ስህተት ተምረን ድርጅታችንን አጠናክረን ወደፊት እንቀጥላለን ትግላችንን ከተባለ እንደነዚህን አይነት ነገሮች እንዴት ትመለከቱታላችሁ? አመሰግናለሁ።
እሺ እንግዲህ ማይኩን ይዛለን። መጀመሪያ እንግዲህ ጻየት መልሰዋለን፣ ከዛ በከርት ይዛለን። በዛ ላይ እንግዲህ ተጨማሪ ሰርቅ ብራን ካለ ምናልባት የምታውቀው ነገር ካለ ተጨማሪ ድል እሰጥሃለሁ ለአንተ ማለት ነው። ጸሐዬ መመለስ ይችላለሁ።
ኦኬ፣ መጀመሪያ ቀደም ብሎ በተነሳው የተለያዩ ግንባሮች በሚለው ጥያቄ በድርጅቱ በኩል በርከት ያሉ ሙከራዎች ተደርገዋል። በርካታዎቹ ሙከራዎች ደግሞ ፎር ዋን ሪዝን ኦር አናዘር ሊሳኩ አልቻሉ። የራሳችን የሆነ ድክመቶች ከጠላት በኩል በተሰነዘረብን ጥቃት፣ በምሳሌ ደረጃ በደቡብ እና በምስራቅ በኩል የኦጋዴን ነጻ አውጪ ግንባር እና ሶማሊያ አጥቆ ግንባር የሚባሉ ድርጅቶች ነበሩ። ገና ኢህአፓ በኢህአፓነቱ ከመውጣቱ በፊት መጀመሪያ እንደገለጽኩት የኢትዮጵያ ሕዝቦች አርነት ድርጅት በተባለበት ጊዜ ጀምሮ ከውጭ ሁሉ ሳይቀር የተወሰኑ ኃይሎች እዛ አካባቢ የነበሩ በሶማሊ መንግስት ግፊት ነው እንጂ እነዚህ ኢትዮጵያውያኖች ናቸው በሚል ኢንፎርሜሽን ስለነበር ኮንታክት ተደርጎ ጥረት ተደርጓል። በዛ በኩል በእነሱ በኩል ትብብር በማድረግ በዛ ትግሉ ለመጀመር አንፎርቹነትሊ እነዚህ ሰዎች በድርጅቱ መዋቅር በኋላ ድርጅቱ ከታወጀ በኋላ በድርጅቱ መዋቅር ላይ ጥቃት ያደረሱ ሰዎች ነበሩ ማለት ነው። እና በምስራቅ እና በደቡብ አካባቢ የነበረው አንዱ እንቅስቃሴ ይሄ ነው። በዛም ደግሞ አላቆመም። በከርም ያስታውሳል፣ ከመሳንም በደንብ ያስታውሳል። የተወሰኑ የደቡብ ኢትዮጵያ በተለይ ሲዳሞ አካባቢ ከወላይታ እና የሲዳሞ እዚህ ላይ እርግጠኛ አይደለሁም በመዋቅር ሜቢ በከር መደብ ሊያድግ ይችላል። ኢንተር ዞን ይሁን ዞን በጣም ይመታል በአሰላሽ እና ያ እንትን ኤፈርት ደግሞ እንደዚሁ ተግባራዊ ሳይሆን ይቀራል ማለት ነው። በሶስተኛ ደረጃ እኔም እንግዲህ የማስታውሰው ደግሞ ሰራዊቱ በትግራይ እና በሰሜን ምዕራብ በሚሄድበት ሰዓት ሁላችሁም የሚታውቁት ነው። ወሎም ደግሞ መካከለኛ ወሎ እና ወደ ደቡብ ወሎ ደግሞ ሊንቀሳቀስ የሚችል ሌላ የሰራዊቱ ሲሶ ማለት ነው። ወደ ወሎ ገብቶ ደግሞ እሱም በጸረ ህዝቦች እና በህዝቡም ደግሞ ካለማወቅ የተነሳ ጥራህን ጥቃት ደርሶበት ያም እንቅስቃሴን ደግሞ የት እንዲያመራ ይቻላል እና መጨረሻ ላይ ዞሮ ዞሮ ይሄ ወይ የትግራዩ እና የሰሜን ምዕራቡ ብቻ ነው መቀጠል የተቻለው። በኤፈርት ደረጃ ግን በድርጅቱ በኩል ይሄ ተደርጓል። ሰሜን ሸዋም እንደዚሁ ኤፈርት የተደረገ ነበር። ይሄን ግን ሜንሊ ከተማ የነበሩ ጓዶች ይበልጥ ያቆጣል። አይ ነው ሰሜን ሸዋ አካባቢ ጥረት ተደርጎ እንደነበር ግዛት አለው ግን ኤግዛክትሊ ዋት ሀፕን አውዲት ኮምናን በሚለው ደረጃ ግን የምናውቀው ነገር የለም። እና በድርጅቱ በኩል ሙከራዎች ተደርገዋል መካት በተለያየ አካባቢ ግንባሮች ፈጥሮ ትግሉ ለማካሄድ ግን አሁን ምን ይሆን ነበር እንደናገሩ አይዶም የት ምን ሊያደርግ እንደሚችል የት እንደሚያደርሰን አናውቅም። ግን ተሞክሮ ግን አልተሳኩም። ሌሎች አካባቢ ግንባሮች ኤፈርቶች ከራሱ ከድርጅቱ ውስጣዊ ድክመቶችም ሊሆኑ ይችላሉ። አፍሴም ታይም ደግሞ እንደ የሶማሊያ አድጎ የሚባለው ወይም ደግሞ የኦሮሞ ሳምቲንግ ደ ወይ ሌላ የኦሮሞ ድርጅት የነበር ነበር አመራሩ በሙሉ በሲያድ ባር የታስሮ ነበር ማለት ነው። በእነዚህ በእነዚህ በኩል ብዙ ጥቃት ነበር የደረሰው አረብ ውስጥ ባሌ ውስጥ ሲዳሞ አካባቢ እና በብዙ ቦታ ብቻ ያጠፋ። ከዛ ወደ ሰሜኑ ስንመጣ አሁን ሰሪያ ላይ ስለነበረው ጦርነት እና የወልቃይቱን ሞስት በአውሊድ ከኔ ይበልጥ መከር የተሻለ ሊያቀው ይችላል። የሰሪያ አሁን ግን በደንብ ደርስላቸው ይችላሉ። አንደኛ መሰብ የለባቸው ቀደም ሲል መጀመሪያ ላይ ስንጀምር ያነሳሁት ነገር ነበር። በድርጅቱ በኩል ከስንት የብሄር ድርጅት ጋር እየተዋጋ እንሄዳለን እና ይሄኛው መንገዱ አቅጣጫችን በዚህ መጀመር የለበትም፣ በተቻለ መጠን ያለው ቅራኔ በሰላም መፍታት አለብን የሚለ ጠንካራ አቋም ነበረው ድርጅቱ። ይሄ አቋም እያለ ሰራያ ላይ የነበረች የሆነች ቲፒኤልኤፍ ዩኒት ሰራዊታችን ተቅሊት አካሂዶ ጎተሎ አካባቢ ወደ ዳያ የወረደውን መሳሪያ ይዛ የምትመጣ ጋንታ ላይ ጥቃት ለማድረስ ትሞክራለች። አብሶሉት የሆነ የኢንቴሊጀንስ ድክመት ነበረበት እርምጃው በቲፒኤልኤፍ በኩል። ምክንያቱም ተቅሊት ኃይሎች መቀያየር ስለነበር በሙሉ ኃይሎቻችን ትግራይ ውስጥ የነበሩት እዛቸው አካባቢ ነው የነበሩት። ዊዝን ሀፍ አወር ዋን አወር ዲስታንስ ነገር ማለት ነው። እና ልክ ጦርነቱ እንደተጀመረ በሙሉ ይመጡና ይከበባሉ። እዛን ጊዜ የነበረው የፓርቲው አመራር አሲምባ ውስጥ የነበረው እኔና ጓዳ በጀን በሩ እንግዲህ ሂዳችሁ ይህንትን ሁኔታውን ተመልከቱ ጦርነቱ ምን ብሎን እኔና አበጀን ተንቀሳቅሰን እንመጣለን ማለት ነው ወደ ሳቢያ ከአሲምባ። መንገድ ላይ አንዲት ጋንታ እናገኛለን። የትጥቅ መስል ጋንታ ነው ይመስለኛል። አሁን ጓዳ በጀ በጦርነቱ ጊዜ ኤኒ ሀይል አስፈላጊ ነው ችን ጋንታ ይዘን እንሄዳለን ብሎ ጋንታዋን ከዛ ጠልፈን ይዘናት እንሄዳለን። መጀመሪያ ስንደርስ ያገኘናት ሀይል አይቲንክ 45 ይመስለኛል ባለፈጥረት ሁኔታውን እንዲያስረዱን ጠየቅናቸው። ሀይሏን እንደከበቧት አንድ መውጫ ብቻ ያቺ በጣም አደገኛ ወደ ጉርተሎ የምታወጣ መንገድ በዛች በኩል ብቻ ክፍት ቦታ እንዳለች ይነግሩናል። ያችን ይዘናት የመጣነውን ጋንታ ያችን በር እንድትዘጋ እንነግራትና ጋንታዋ ሂዳ ትዘጋለች። ቶታል ኢንሰርክልመንት ነው። አሁን ጓዱ እንዳለው ስዬ የሚመራት ነው የሚለው ኢንፎር ኢንፎርሜሽን ከዛ ጊዜ ጀምሮ ይሽከረከራል። ምን ያህል እርግጠኛ እንደሆነ አላውቅም። አክቹዋሊ በቅርብ ቀን አንድ የቲፒኤልኤፍ ሰው አግኝቼ ሳነጋግር ሊሆን አይችልም፣ ምክንያቱም ያኔ ከኤልዩ ጋር ኃይለኛ ጦርነት እናካሄድ ስለነበር ስዬ ሽሬ አካባቢ እንደነበረ ነው የማስታውቁ ሰው ብሎ ሲናገር ሰምቼዋለሁ። ስለዚህ ሁዌቨር ኢዝ ቴሊንግ ዘ ትሩዝ አይ ዶንት ኖው። ስዬ ኖረ አልኖረ ያቺ ኃይል ቶታሊ ልትዋዋጥ የምትችል ልትበሳጨት የምትችል ሁኔታ ላይ ነው የነበረችው። ያኔ በነበረን ኃላፊነት እኔና ጓዳ በጄ መልእክታችንን ወደ ማዕከላዊ ኮሚቴ አባሎች እናስተላልፋለን። ኃይሏን ከበናታል፣ ከንቴክ ኤኒ ሜጀር ሪዋርድ እና ምንድን ነው ስንል ኃይል ከዚህ በፊት የነበረን አቋም ግልጽ ነው። በጦርነት ልዩነታችንን አንፈታም፣ ስለዚህ ክበቱላት እናትይት የሚል ትዕዛዝ ነው የተሰጠን። በዛን ጊዜ በእኔም በኩል በጓዳ በጄም በኩል ምንም አይነት ስልጣንም ሆነ ምንም አልነበረንም ይህን ነገር ለመጣፍ ኢቨን ዶ ውድን ናግቢ ከውሳኔው ጋር እና በፋክት ይሄ ነው ፋክቱ። ከዛ በኋላ ቻርተር ነው ወይ? አብሶሉትሊ ናት። ምክንያቱም ያንን ትዕዛዝ የሰጡን ሰዎች አውቃቸዋለሁ። እስከ መጨረሻ ድረስ ኢትዮጵያውያኖች ሆነው እንደ ኢትዮጵያውያኖች ሆነው ያለፉት እና በዚህ በኩል ጠባ ብሔረተኛ አይነት ስሜት ኑራቸው ሳቦታጅ እያደረጉ ነው ምን የሚለው ነገር ምንም አትሊስት ፍሮም ማይ ፐርስፔክቲቭ እኔ እስከማየው ድረስ እኔ እስከማውቀው ድረስ ግለሰቦቹን እስከማውቃቸው ድረስ የዚህ አይነት እንትን ፈጽሞ ቦታ የለውም፣ ትክክልም አይደለም ብዬ የማምነው። የወልቃይትን በሚመለከት አይ ሪሊ ሀብ ኖ ኢንፎርሜሽን። ስለዚህ እሺ፣ በሚመለከት በከር ተዋለሁ በከር ካወቀው።
እሺ፣ አመሰግናለሁ ፀሐይ። እንግዲህ አሁን ሰረቀ ብርሃን አስተያየት አለኝ ሲል ነበር አይቼዋለሁ በጽሁፍ። ተጨማሪ ሊኖረው ይችላል በዚህ ላይ እንግዲህ እና ማይኩል ለሱ ይሰጣለሁ። ከዛ በኋላ በከር ትይዛለህ ወይም በከር ትይዛለህ። ከዛ እነበለት ማይኩል ለማስበሃል አንተ መሰከኝ ዛ መልክት ምትወ ኤኒዌይ ሰረቀ ብርሃን የያዘው ከዛ እንግዲህ አጠራ አጠራ አልኩና እንግዲህ ጠያቂዎችም እድል እንዲደርሳቸው
ጥሩ እኔ ልጀምር መሰለኝ። ይሰማኝ ከሆነ አንድ ጊዜ በቴክስት ንገር። ይሰማል ምናገረው? ጥሩ የሚሰማ ይመስለኛል። እናቀጥላለሁ። በመጀመሪያ ደረጃ ስለ ሌሎች አካባቢ ግንባሮች የተነሳውን ለመጥቀስ የራሴን ኤክስፒሪየንስ አንስቼ ላጫውታችሁ። እኔ መጀመሪያ ከነበርኩበት አካባቢ ከሀረር ኢንተርዞን ወደ አሲምባ ስንላክ በ68 ሐምሌ አካባቢ ነው። ከዚህ አካባቢ የወጣ ነው። ስድስት ጓዶች ሆነን የተላክ ነው እና በተላክንበት ጊዜ ዋናው ዓላማችን እዛ ሄደን ሰልጥነን ሌሎችም የአመራርና የመሳሰሉ ትምህርቶች ተምረን ተመልሰን ሀረር አካባቢ የሚጥናት ተጠናቆ ስለሚቆየን በዛ አካባቢ ትጥቅ ትግሉን ለመቀጠል እንድንችልና የሚቀጥለውን አስኳል እዛ አካባቢ ለመመስረት ነው የነበረው። በተመሳሳይ ሁኔታ ከሲዳሞ አካባቢ ከሰሜን ሸዋ የመሳሰሉ የመጡ ጓዶች ነበሩ። ከዛ የተወሰነ ጊዜ በኃይሎች ውስጥ ከተንቀሳቀስ በኋላ ከኃይሎች እንደገና ወጥተን ጠለቅ ያለ እንትን የአመራር የሽምቅ ውጊያ ስልቶችን ትምህርቶች እንድንማርና በዛውም ልምምድ እንድናደረግ የተለያዩ ዝግጅቶችን እንድናደረግ ለብቻ ተደልድለን በሚስጥር ዳይ አካባቢ ስንሰለጥንና ስንዘጋጅ የነበረበት ሁኔታ ነው የነበረው። ከዛ በኋላ ይህንን እያደረግን እያለን እንግዲህ 70 ዓመተ ምህረት ያው የእርማት እንቅስቃሴ ይመጣል። ከዛ በኋላም 70 ዓመተ ምህረት እንግዲህ ሁሉን ነገር ከጨረስን በኋላ ሁለት ጋንታዎች ጋር ሆነን ወደ ጎንደር አካባቢ ዘልቀን በዛ አካባቢ ወደ የምንፈልገው ቦታ ለመሄድ ነው የነበረው። በሀረር አካባቢ ወደኋላ መለስ ብሎ አንዳንድ ነገሮችን ለማስታወስ ሙኩኩላና ቢሊፉማ የሚባሉ ቡድኖች ነበሩ በጋራ ሞለታ በጨርጨር በመሳሰሉ አካባቢዎች የሚንቀሳቀሱ እና ከነዚህ ቡድኖች ጋራ ጥሩ ግንኙነት የነበረበት እና በአካባቢውም ደግሞ የራሳችን ካድሮች ተሰማርተው በተለይ በእነዚህ በጠቀስኳቸው አውራጃዎች አካባቢ ወደ ምስራቅ ጀርባ ወደ ኦጋዴን አቅጣጫ ባለው ክልል ውስጥ እንትን ሲደረግ የነበረበት ነው ጥናት ሲደረግ እና ዝግጅት ሲደረግ የነበረበት ሁኔታ ስለነበረ ሁሉም ሰው ያው እንግዲህ ቶሎ ተመልሰን በዛው አካባቢ የተባለውን እንጀምራለን የሚል ነው። በዛው ተመሳሳይ ወቅት ሌላ ቡድን ወላይታ አካባቢ ተልኮ እንቅስቃሴ ለመጀመር ዝግጅት ላይ የነበረበት ሁኔታ ላይ እንግዲህ እዛ አካባቢ ያው በጠላት በፓርቲ መዋቅር ላይ በደረሰው እንትን የተወሰነ ሚስት ወጥቶ ጓዶቹ ከተባለው የኦሞ በረሃ ከመግባታቸው በፊት ተከበው ያው ተዋግተው የተሰዉበት ነው። ብዙዎቹ በዛ አይነት ሁኔታ የሲዳማው እንትን የተቋረጠ ቢሆንም ተመልሶ ወደዛ አካባቢ ለመላክ ወደ ሰሜን ሸዋና የሲዳሞ ቡድን ከኛ ቀደም ብሎ በኃይል 10 እና ኃይል 27 በሚባል በወሎ በኩል ጓዶቹን ለመላክ ሙከራ ተደርጎ በሰባ ዓመተ ምህረት በከተማው መዋቅር ላይ በደረሰው ጉዳት መሰረት ሳይሳካ ቀርቶ እነዚህ ጓዶች እንደገና ወደ ጎንደር ሰሜን ምዕራብ ክልል የተመለሱበት፣ የእኛ ቡድን ደግሞ ወደ ሀረር እና እንደዚሁም ደግሞ ወደ ሸዋ አካባቢ ሌላ ቡድን ነበረ። በሁለት ተከፍለን የነበረው በዛ ወቅት ይሄድ ነው። ደግሞ ያው የእነሱን ውጤት ስንሰማ እዛው ጎንደር ላይ ወደ ጎንደር አልፈን እዛው ጎንደር የቀረንበት እና ግማሾቻችን ወደ ሲምባ ስንመለስ እኔና አንድ ሌላ ጓድ ደግሞ በዛው በሰሜን ምዕራብ እንደገና ማደራጀት ወይም ጥቂት ተደርጎ ከእርማት እንቅስቃሴው በኋላ በዛው በሰሜን ምዕራብ አዲስ አመራር ሲቋቋም በዛ ኮማንድ ውስጥ ነው የገባሁበት። ከዛ በተረፈ አሁን እንደተነሳው የወልቃይት ጦርነት በሚመለከት አንደኛ ትንሽ ማስተካከያ፣ በመጀመሪያ እኔ የሪጅን አራት አመራር አባል አልነበርኩም። በወቅቱ ሪጅኖች ሲቋቋሙ ከሰሜን ምዕራብ በኋላ የሪጅን አንድ አመራር አባል ነበርኩ፣ እዛ ኮማንድ ውስጥ ነው የነበርኩት እና ይህንን ለማስተካከያ እንትን ላለው እና ሪጅን አራት የነበሩት እነ በውቀቱ እነ ሀዲሽ እነ ጋይም እና ሌሎችም ጓዶች ነበሩ በዛ ወቅት ያንን አካባቢ የሚመሩት እና በጣም ፈጣን እና ጠንካራ እንቅስቃሴ ያደርግ የነበረ በወታደራዊ ብቃቱም ከቁጥሩ ማነስ በመለስ በርጅን ፎር የነበረው ሰራዊት በጣም በከፍተኛ ደረጃ አስተዋጽኦ ያደረገና ከፍተኛ ግምት የነበረው ነው እና ወያኔ በድንገት ማለት የተወሰነ ግምት ነበረ በዛ አካባቢ ሊስፋፉ ሳይጠናከሩ ስፋፋ የሚል ግምት እንደነበረው ያንን እየተከታተልን እያለ ትንሽ ቀደም ብሎም ደግሞ ሰራዊቱ ዘመቻ የሪጅን ፎር ሰራዊት በቆላው ገራም በጃኖራ በተለያዩ አካባቢዎች የሚንቀሳቀስ ስለነበረ በዛ ዋናው ሰራዊት እየተንቀሳቀሰ ክፍልታት የነበሩና ታሊም ሕክምና የነበሩ ጓዶች ላይ ይቅርታ ተቋርጦ ነበረ መሰለኝ። እና ሪጅን አራት አመራር ሳይሆን የሪጅን አንድ አመራር አባል ነው የነበርኩት እና በዛ አካባቢ ወያኔ መጀመሪያ ትንሽ ቀደም ብሎ በሰባ አንድ ዓመተ ምህረት ትንሽ ዋናው የሪጅን ፎር ሰራዊት ተንቀሳቅሶ በነበረበት ወቅት ወደ ሌላ ዘመቻ ቆላ ወገራ እና ጃኖር አካባቢ የሚንቀሳቀሱ ነበረ እና ወደ ጠገዴ ወደ አድጎሹ ሌሎችም አካባቢዎች በሚንቀሳቀሱበት ወቅት በክፍለ ህዝብና የህክምና ክፍል ላይ ወረራ አድርጋ የተወሰኑ ጓዶች ላይ ጉዳት አድርሳ የጥቂት ጓዶችን አፍና ያወሰደችበት ሁኔታ እንደነበረ የምታስታውሱት ነው። በዛን ጊዜ ጀሚላ በእሷ ስም ኦፕሬሽን የተሰየመው ጓዴት የተሰዋችበት እንደነበር የምታስታውሱት ይመስለኛል። በጣም እንወዳትና እናደንቃት ጓዴታችን ናት። በጀግንነት ነው የተሰዋችው በዛን ወቅት እጇን አልሰጥም ብላ እና ከዛ በኋላ እንግዲህ በሪጅን ፎር ዘመቻ የመጡት ታህሳስ እና ጥር 72 ዓመተ ምህረት ላይ ነው እና በዛን ጊዜ የሸሬላው ጦርነት ጓዱ አስቻለው ጠቅሶታል። በዛ ላይ ወያኔ ከፍተኛ ምት የተመታችበት ሁኔታ እንደነበር የምታስታውሰው ነው። ልክ ከዛ ጦርነት በኋላ እያለቀ እያለ መጀመሪያ አንድ ኃይል 41 የምትባል ነበረች ከሪጅን አንድ ሪጅኑን ለማጠናከር እና ይህንን ሁኔታ ለመቋቋም የተላከችው። ከዛ በኋላ ሁለት ኃይሎች ይዘን እኔና አንድ ሌላ ጓድ የመጣንበት ነበረ ወደ ሪጅን ፎርሱን ለማጠናከር እና ከዛ በኋላ በነበረው ሁኔታ ላይ ተሳትፍ ያለው ግን የሽሬላውን ጦርነት ለማስታወስ ልክ ጦርነቱ እንዳበቃ ብደርስም በዛን ወቅት ጓዶች ቁስለኛ ነበሩ፣ ቁስለኞች ነበሩ፣ የተገኘ ንብረት ነበረ፣ የምርኮኞችም ነበሩ። እነዚህም ሁኔታዎች አሴስ አድርጎ የሚቀጥለውን እርምጃ ለመውሰድ ነበረ። እርግጥ ተከታትሎ ቢኬድ እና አንዳንድ ምት ለማድረስ የሚቻልበት ሁኔታ የነበረ ቢሆንም አንድ መዘንጋት የሌለብህ ነገር ምንድን ነው? ያንን ጦርነት ለማካሄድ ቀደም ካለው ቀን ሙሉና ሌሊቱ ሙሉ ከተለያየ አካባቢ ተጉዘው እዛ አካባቢ ደርሰው ያንን ጦርነት ሙሉ ቀን አድርገው ያንን ምት ካደረሱ በኋላ በጣም የተዳከሙበት ሁኔታ እንደነበረ ጓዶቹ ካም እንደነበረና የተወሰነ አሳርፎ አዲስ የተጨመሩት ኃይሎችን ጨምረን ለመንቀሳቀስ በምንፈልግበት ሁኔታ ላይ የነበርንበት ነው። ያልተሳካም። እንደገና እንግዲህ የዝባን ከተማው ወረራ ለማካሄድ ነበረ የተስማማ ነው። እዛ ላይ የወያኔም ኮማንድና እንትን ስላለ ያንን አካባቢ ብንመታ ወያኔ ላይ ከፍተኛ ጉዳት ማድረስ ይቻላል የሚል ግምት ስለነበረ ወደዛ ወረራ ፕላን አድርገን እዛ ወረራ ላይ ያው አልተሳካም። ወረራ እንደምሰማው ከዛ አፈግፍገን እንግዲህ የጨለሎም እንትን በአጋጣሚ እነሱ ባደረጉት ጥቃት ራሳችን ለመከላከል ያደረግነው እንጂ በጨለሎ በራሳችን እቅድ ያደረግነው የጠረሩ ውጊያም አልነበረም። እንደምታስታውሰው እኛ እቅደን ወረራ ለማድረግ ያደረግነው እና ያ ወረራ ሳይሳካ ያቀር እነሱም ላይ ጉዳት አድርሰናል። በራሳችን የተወሰነ ጉዳት ደርሶብናል። ግን የዝባን ከተማውን ወረራ አስታውሳለሁ። ከዛ በኋላ እንግዲህ ኃይሎቻችንን አሰባስበን ጠለምት ያለውንም ከሪጅን ስሪም የተወሰኑ ኃይሎችን አስመጥተን ቁስለኞቻችንን ወደ ሪጅን ዋን በማሻገር እንደገና ተጠናክረን እንትን ማድረግ አለብን በሚል የተወሰኑ ስኳዶችን ብቻ ትተን ወደ መዘጋው የወረድንበትና መዘጋው ላይ እንግዲህ በጣም የተዳከመውን እንዲያውም ከሪጅን ፎር ሁሉ ጥይትና መሳሪያ ይዘው የመጡ እነቱን ኮሳ የምታስታውሷቸው ጓዶች አላቸው የነበሩበት ነው። እና እነዛ ጓዶች አሰባስበን የተወሰነ ምሳ ለመብላትና ሰራዊቱን ትንሽ ለማሳረፍ በምንሞክርበት ጊዜ እንግዲህ ተከታትሎ የመጣ ጦር የመጀመሪያው ዋርዲያ ሳየው መካከላችን ገብቶ ተኩስ የተከፈተበት ነው። እና በዛን ተኩስ እንግዲህ ራሳችንን ተከላክለን ከነሱ ላይ ጉዳት አድርሰን ወጥተናል። ከዛ በኋላ ያለውት እንግዲህ ከሪጅን ስሪም ሰራዊት ሊመጣ አልቻለም። በዛ አካባቢ የጠላት ዘመቻና የጸረ ህዝቦች እንቅስቃሴ ነበረ። በሪጅን ዋንም እንዲሁ የተለያዩ ዘመቻዎችና ጥሮች ስለነበረ በዛ አይነት ኃይላችንን አሁን ወደ ሪጅን ዋን ሁላችንም አሰባስበን አጠናክረን እንግዲህ ከበላይ ደግሞ ሰው ይመጣል የሚል ግምት ነበረን። በዛ ወቅት መልእክትም ልከን ነበረ ይህንን ነገር በተሻለ ሁኔታ ኃይላችን እንዳጠናክረን እንዴት መወጣት እንዳለብን በምናስብበት ሁኔታ ነው እየለቀን ወጣ ነው። እና ይሄ ግልጽ ሊሆን ይገባል። ስህተት ነው ስህተት አይደለም አንድ ነገር ነው። ግን በምንም አይነት በሰቢያውም ጦርነት ሆነ በሸሬላው ጦርነት ሳቦታጅ ለማድረግ ወይም በተለያየ ሞቲቭ የድርጅቱን እንትን የሰራዊቱን ለማዳከም በአመራሩ በኩል የተወሰደ ነገር ያለም አይመስለኝም። እንዳውም እነዚህ የሚባሉት ጓዶች ብዙዎቹ በዛው በትግሉ ላይ የወደቁ ጓዶች ናቸው። እና በምንም አይነት በዚህ አይነት ደረጃ ስማቸው እንዲነሳ ማልፈልግም፣ ትክክልም አይደለም። ምናልባት አትጠራጠሩ ማለት አይቻልም፣ መጠራጠር ይቻላል። ግን በመስዋዕትነት ራስን ከማስመስከር በላይ ሌላ ነገር ስለማይኖር በዚህ ላይ የሚነሳው እንትን ትንሽ ቅር ይለኛል። አመሰግናለሁ።
ኦኬ፣ እኔ እንኳን ልገባ የፈለኩት የነበረው አንድ ነጥብ እንትን ላይ ነው። ግን ነገሩ ከተነሳ አይቀር ኢንዲቪጁዋል ስንትን ላይ ሳይሆን አጠቃላይ ትምህርታዊ የሆኑ እንትኖችን እና ዋት ዌንት ሮንግ እሱን ጀነራል በሆነ መንገድ ማንሳት እና ማሳየት የሚያስፈልግ ይመስለኛል። ሪጅን ፎር ውስጥ ምን ነበረ? ከበከር የበለጠ ሊናገር የሚችል ሰው የለም። ፐርሰናል ያልነበርኩ በዛ ሁኔታ ላይ ግን ከሚያነሳቸው ነጥቦች ውስጥ የማየው ሀዲሽ በእውቀቱ ጋይም ኢትስ ጀስት ቱ ማች ላንድ ሪጅን ቱ ማች ኦፍ ኮንሰንትሬሽን እንትን እነዚህ ሰዎች ሶስቱ በራሳቸው ትልቅ ፎርስ ናቸው። ዳውት ምናምን ነገር እሱን እንቶ ማንም ምንም ሊያነሳ ይችላል። ኢምፐርሰን አውቃቸዋለሁ ሶስቱንም፣ በተለይ ሁለቱን አውቃቸዋለሁ። እና ራሴን ዳውት ማድረግ ይሻለኛል እነሱን ዳውት ከማድረግ በማንኛውም አክቲቪቲ ስንትን ደረጃ ላይ አንደኛ፣ ሁለተኛ በወታደርነት እንትን ዲሲሽን ሜኪንግ ላይ ፈጥኖ አክት የማድረግ ጥያቄ ላይ ዲሳይሲቭ ሆኖ የመሄድ ጥያቄ ላይ አይዶንት ቲንክ ሀዲሽን ማች የሚያደርግ ሰው ያለ አይመስለኝም። ኢን ማኒ ሪስፔክትስ ፕላስ ኢንቴሊጀንስ ጋዘሪንግ ኦል ዛት እንትን ተጨምሮበት ሌሎች እንግዲህ ከዛ በታች ኦር ሌላ ፖለቲካል ዲሲሽን የሚሰሩ ሰዎች እንትን ያሉ ይመስለኛል። ኦኬ ኤኒዌይ እንደዛ አይነት እንትኖች ይመስሉኛል ሰዎቹና በዛ ደረጃ ላይ በከር ያረሳቸው ነገሮች እንዳሉ የምንወስዳቸው ናቸው። እኔ ትልቁ ኢምፖርታንት ነገሮች ቤቱም አድሚኖችም ማስታወስ የምፈልገው የግንባር ጥያቄ የምን ጥያቄ አብሮ ሲለወስ እና ሲነሳ ስለሰማሁት ሞርዛን ከአርሚው ስፔክትረም ውጭ ነው የግንባር ጥያቄ በመሰረቱ እና መነሳት ያለበትና ሰፊ የሆነ ኤክስፕላኔሽን የሚጠይቅ ትንቅ ስለሆነም ነገ ባለው ዲስከሽን ላይ ሞር ቢነሳ እንትን ይሆናል። ከአንድ ሰራዊት ዶሜን ውጭ ነው ጥያቄው አይነገር መነሳት ያለበት ለማለት አይደለም። አረሚን ግን ነገ የፓርቲ ደግሞ ኃላፊዎች ነገ አስምባ ላይ ስለሚመጡ ያን ጥያቄ በሰፊው ሊያነሱት የሚችሉ ይመስለኛል። ና በዛ ጥያቄ ላይ ቢነሳ ና ዲስከስ ቢሆን ሙሉ እውቀት ይኖረን ይመስለኛል። ሁላችን በዛ ላይ ተገኝተን የምናውቀው ካለ አሁን ዲስከስ የሚያደርጉት ጓዶችም ሌሎቻችንም የጎደለ መሙላትና ማስፋፋት የሚቻል ይመስለኛል። ግን አፕሮፕሬት ቦታ ያ ይመስለኛል። ለዛ ነው እንደዛ አይነት እንትኖች ውስጥ እንትን ማድረግ ዱዌል ማድረግ እንትን ስለማይሆን ጀነራሊ ወደ ኋላ መለስ ልበልና ስለ ሰራዊቱ መዳከም፣ ስለ ሰራዊቱ ስህተቶች፣ ስለ ሰራዊቱ መመታት ቲፒኤልኤፍ ኤንድ አዘርስ ኢቨን ኦን ኖርማል ውጊያዎችም ላይ what happened ምንድን ነበር የሚለውን ተመልሶ ማየት የሚያስፈልግ ይመስለኛል። ጓዶቹ ለማንሳት ሞክረዋል፣ አይተውታልም። ግን ብዙዎቻችሁ ደግሞ በዛ ውስጥ ያለፋችሁ ስለሆናችሁ ዘጀናል እንትኑን ሪሊ ማሳየት የሚያስፈልግ ይመስለኛል። ለዛ ነው አንደኛው እጄን ያወጣሁት። አንደኛ ምንድን ነው ቅድም አንስቼዋለሁ፣ አንደኛ ቲፒኤልኤፍን ስትሪክትሊ በሚመለከት ጦርነቶቹ ገና ከመነሳታቸው በፊት ገና እነ በከር ሜዳል ሳይገቡ ማለት ወደዛ ሳይመጡ ብዙዎቻችሁ እዚህ ያላችሁት ገና ሳትመጡ ጀምሮ የነበረን እንትን ነው መሰዳደብ፣ ወደዚህ ሂዱ ወደዛ ትሄዱ ማለት፣ ጋንታዎች ከአሲምባ አካባቢ ራቅ በሚሉበት ሰዓት ላይ መጥተው ፕሮቮክ ማድረግ፣ ከክልታውላሎ ከአድዋ ከሌሎችም አካባቢ ብዙ ጊዜ እየተጠራን ወደ አሲምባ የተመለስንበት ሁኔታ ነበረ። ቢኮዝ እዛ ሰቢያ ላይ ይመጣሉ፣ የሆነ ነገር ያደርጋሉ፣ ሀይሎች ጋንታዎች እንደሌሉ ያኔ ሀይል የሚባል ነገርም አልነበረም። በጋንታ ደረጃ ነበር የምንንቀሳቀሰው፣ ሁለት ጋንታ፣ አንድ ጋንታ፣ ሶስት ጋንታ እንደዚህ ነው የምንሮጠው። ና ኢቨን በዛ በነበረበት ሁኔታ ላይ ሰቢያ ረሱሉ እየመጡ ፕሮቦክስ ያደረጉ አባሎቻችንን ጓዶቻችንም አንዳንድ ጊዜ ኢንትሚዲ ለማድረግ የሚሞክሩበት ሰዓት ላይ እየተጠራንም እየመጣን እነሱ መምጣታችን በሚያውቁበት ና በሚሉበት ሰዓት ላይ ከአካባቢ እየሸሹ የሚሄዱበት ከዛ በምናገኝበትም ሰዓት ላይ ስትሬት ጋንታቸው ውስጥ በመግባት እንወያይ ምናምን በምንላቸው ሰዓት ላይ ሁሉ ከእናንተ ጋር የእናንተን ክርክርና አፍ ማን ይችላል፣ ከእናንተ ጋር ያለን ቅራኔ በልህን ተርርን ምናምን የሚሉት ቋንቋ አላቸው። በብረት እንጂ በእንትን የማይፈታ ነው፣ በውይይት የሚፈታ አይደለም እያሉ ትሬትን ማድረግ የጀመሩት ገና ድሮ ነው። ገና ድሮ ነው ወደ ወሎም ወደ በጌምድርም ወደ ምንም እንትን ከማለታችን በፊት እና ቅድም ፀሐዬ ሲያነሳው የነበረው ነው። በስምምነቶች ላይ ከነሱ ጋር ንግግር በምናደርግበት ላይ ያሳዩት የነበረውን አቲቲዩድ በሜዳውም ላይ በጋንታዎቻችን ላይ ሪፍሌክት የሚደረግ ነው የነበረው። ይህን ሁኔታ በማየት በአመራር ደረጃ ላይ የነበርን ነገሮችን እያነሳ ናቸው ሲመጣ በኋላም ሞር ሲሪየስ እየሆነ እየገነነ በሚመጣበት ሰዓት ላይ ከማዕከላዊ ኮሚቴ ልዑኮች ጋር አትሊስት ሲሪየስ የሆነ ኢንጌጅመንት ነበረን። በማስታወሰው ደረጃ ላይ ይሄ ሁኔታ ሊቀጥል እንደማይችል ለጦርነትም መዘጋጀት እንዳለብን ዝም ብለን ጦርነትም ደግሞ እንግባ ብለን ስለማንችል ያሉበት ቦታ መጠናት እንዳለበት ኢንተለጀንስ ወርክ በሰፊው ማስፋፋት እንዳለብን ደካማ ጠንካራ ጎናቸውን፣ የኃይላቸውን ብዛት፣ የቁስለኞቻቸው፣ የመሳሪያ ክምችታቸው የት የት እንዳለና የውጊያ ቦታችንም ሁሉ ለመምረጥና ወቅቱን ለመምረጥ ኢንተለጀንስ ስራ መሰራት አለበት ካሁኑ ቢኮዝ ያለው ሁኔታ ወደዛ እየሄደ ይመስለናል እና ዝም ብለን ተቀምጠን ልናይ አንችልም። ስለዚህ ለዛ ሬዲነስ ያስፈልገናል፣ ዝግጅትም ያስፈልጋል ብለን በአመራር ደረጃ ላይ በምንቀርበሳ ላይ ከፓርቲ የነበረው ሪስፖንስ ጭራሽ የጠብ አጫሪዎች ነው የሚል እንትን የነበረው ይሄ እርማት እንቅስቃሴው ከመካሄዱ ሊካሄድ ሲል እና ከመካሄዱም በፊት እየተካሄደም የምናነሳቸው የነበሩ ሲሪየስ ኮስችንስ ነበሩ። ቢኮዝ በእርማት እንቅስቃሴው ጊዜ ውስጥ እነዚህ ፌኖሞናንስ በሰፊው ይታዩ ስለነበር በእነሱ አካባቢ በአካባቢ የነበራችሁ ጓዶች ታስታውሳላችሁ። በዛ ሰዓት ላይ ነው ከጎንደር መጥቼ ለመጀመሪያ ጊዜ ነው እዛ አካባቢ እንደገና ተመልሼ ሁኔታዎችን ማየት እና የቻልኩት የነበረው ከአሲማም ከነበረው አመራር ጋር አብረን አንዳንድ ነገሮችን ለማየት የሞከር ነው። ይሄ አቲቲዩድ በፓርቲው ላይ ባለበት ሁኔታ ላይ በሰራዊቱ ላይ ደግሞ ኳይት ዘ ኦፖዚት የሆነ እንትን ባለበት ሰዓት ላይ አት ዘ ኤንድ ፓርቲው መገዛት አለብን ያ ነው የነበረው ሁኔታ አለ። ይሄ እንዳለ ሆኖ እያለ የእርማት እንቅስቃሴ ተካሂዶ አዲስ አመራር በሚመረጥበት ሰዓት ላይ አብሶሉትሊ ኢንኤፌክቲቭ የነበረ ስትራክቸር ነው የተመሰረተው። ሚሊታሪሊ ፖለቲካሊ ኢት ዋዝ ጉድ፣ ሚሊታሪሊ ኢት ዋዝንት። ይሄንን ክሊርሊ ማስቀመጥ ያስፈልጋል። አንዳንድ ሰዓት አንድ ባዳረሰው አለ ሰራዊቱ ከኤርትራ ወጥቶ አሲምባ በገባበት ወቅት ይዞት የገባው ህግና ደንብ በጣም ጠባብ ሞስት ኦፍ ኢት ሞስራሊ ከሻቢያ ውስጥ ላይ የተገለበጠና ወደኛ አዳፕት ለማድረግ የሞከርንበት ያ ህግም ደግሞ ብዙ ነገሮችን ኢንቪዜጅ ሊያደርግ የማይችል በእኛም አስተያየት በእኛም አመለካከት ኤክስፒሪየንስን ምንም ነገር ስለሌለ ከኑሮ ህይወትን የወሰነተን ስነ ትሬኒንግ እንትን ብለን ለመጀመሪያ ጊዜ ውስጥ ጫካ ውስጥ የሚዋጉ ሰዎችን ያየ ነው ሻቢያዎችም የነበረው። ከዛ ተነስተን በምንገባበት ሰዓት ላይ በእኛ ሁኔታ ላይ እንዴት ይሆናል በምንልበት ሰዓት ላይ እኛው ከትምህርት አካባቢ የተሰበሰኑ ሰዎች የራባድሮ እንደዚህ ሆነ እንደዚ አይሆነ በሚል እንትን ከእነሱ ለመለየት አንዳንድ ነገሮችን ጨምረ ሊሆን ይችላል። ነገር ግን በኋላ አሴማ ከገባን በኋላ እያደግን እየሰፋን በምንሄድበት ሰዓት ላይ ያ እንትን የትም ሊያደርሰን አልቻለም። ስለዚህ መሻሻልም ነበረበት። አይ ቲንክ ከዛ በኋላ አንድ ጊዜ ለመሻሻል ሞክሯል። የሞከረውም ወደ ወሎ ወደ ጎንደር እና ትግራይ ውስጥ ተከፋፍለን ለመሄድ በተነሳንበት ሰዓት ላይ በተወሰነ ደረጃ ህግና ደንቡ ለመሻሻል ሞክሯል። ስቲል ዳዝ ወዝንት ኢናፍ። ሰፋ ያለ መዋቅሮችን አያሳይም። ሰፋ ያሉ ፕሮብሌሞችን ኢንቪዜጅ አያደርግም። ስቲል በእኛ አመለካከትም ያሉ ነገሮችንም አስፍቶ ማየትም የተቻለበት ሁኔታ አልነበረም። ስለዚህ እርማት እንቅስቃሴ በመጣበት ሰዓት ላይ ያንን ሁሉ ነገር አስፍቶ አጠቃሎ ለማየት የተሞከረበት ነበርና በህግ ደረጃ ላይ የተወሰኑ ብዙ ኤሪያዎችን ዳስሷል። ነገር ግን የእርማት እንቅስቃሴው የፈጠረው አንድ እንትን ቢኖር የሰራዊት አወቃቀር እኔ አትሊስት ካነበብኩትም ከሰማሁትም ወታደራዊ መሪ የሌለበት መዋቅር ነው የተፈጠረው። ጠቅላይ ወታደራዊ አመራር በሚል የሰራዊቱ ኮማንደር ማን ነው፣ ምክትል ኮማንደሩ ማን ነው የሚለው እንትን ቀርቶ ጠፍቶ ጭራሽ አዝ ስትራክቸር ኮንዴምን ሆኖ ነው ሲምፕሊ የወታደራዊ አመራር ኮሚቴ በሚል በየሳምንቱ አንድ ሰው ሁለት ሰው እንዲሰራና እንዲመራ የተደረገበት ሁኔታ ነው። ያ መጀመሪያ ካወቃቀሩ ፕሮብሌም አለው ሊሆንም የማይችል ነው። ወታደራዊ አሰራር ላይ ዘር ሹድ ቢ ሳምበዲ ኢንኮምፕተንት ከሆነ ያንን ግለሰብ እናወርደዋለን፣ ሌላ ሰው እንተካለን እንጂ አት ኤኒ ጊቭን ታይም ያንድን ሚሊተሪ እንትን ሄድ የሚያደርግ እና ኦቨርሲ የሚያደርግ በየትኛውም በነጭ ወታደር፣ ቀይ ወታደር፣ አረንጓዴ፣ ውጭ ያለ በሂስትሪም ታይተዋቅም በእኛ ሁኔታ ላይ ያልነበረ እንትን ነው እና በኮሚቴ እንዲመራ ነበር የተደረገው። ኮሚቴው በየሳምንቱ በየዋቴቨር እንትን ዱሬሽን ታይም እየተቀያየረ አንዱ አንዱ ኮማንደር እንዲሆን ነው። ውዝን ዛት በጠቅላይ አመራር ኮሚቴ ተብሎ በተደረገው ውስጥ ዳዊት ስዩም፣ እነ መዝሙር፣ እንድሪያስ፣ ለምለም፣ ደብተራው፣ አበጀ ሮባ እነዚህ ነው የነበሩት። የረሳው ሰው ካለ ተያውኒ። ከእነዚህ ውስጥ ግማሽ የሚሆነው ፈጽሞ የወታደራዊ ትምህርት እንኳን ያልወሰደ ነው። በበቂ የታለም በጋንታ ውስጥ ጋንታ መሪ ምናምን ነገር የተሞከረዋለን ታሊምም ገብቶ በቂ ትምህርት ያልወሰዱ ናቸው። ዳዊት ሂ ወዝን ዜር፣ መዝሙር ሂ ወዝን፣ ከወረዳ ገዥነትና ከፓርቲ አባልነት ተነስተው በተማሪ ማህበር እንቅስቃሴ ውስጥ ሮል የነበራቸው እዛ ገረባ መጥተው ጀስት ሲምፕሊ ዜ ካን ኖት ሊድ አርሚ ጋንታ። ያኔ ደግሞ በዛ ሁኔታ ላይ ነጭ በቀይ ሽብር ሁኔታ ላይ ተነስቶ በየኢትዮጵያ ውስጥ በነበሩ ከተሞች ሁሉ ያለው የሀፓ አባል የተባለው ኦልሞስት በአውቶቡስ የሚራገፍበት ወቅት ነው የነበረው እና በዛ ሁኔታ ላይ ሰራዊቱ ከሚችለው በላይ እና ሳደንሊ ኤክስፕሎድ ያደረገበት ሁኔታ ነው የነበረው። በዚህ ሁኔታ ላይ በአመራር ደረጃ ላይ የጠቅላይ አመራር ሆኖ ያንን ሁሉ ሰራዊት እንዲኖር በውጊያ ላይ የተመረጡት ዋና አመራር የሚባሉት እነ ዳዊት፣ እነ መዝሙር፣ እንድርያስ፣ ለምለም፣ ኢድሪስ፣ አበጄ ሲሳር ዘ ፒፕል ያንን ሰራዊት ከመሰረቱ በማሳደግም ደረጃ ላይ በምን የሚያውቀው የነበረው ከዛ ውስጥ በሚሊተርሊ ሮዋ ብቻ ነው። እና አይ ካን ኖት ሲ ኢት በአመራር ደረጃ ላይ ፓርቲው እነዚህም በመርጦ አስመርጦ ዋቴቨር ብሎ ሲሾም ለምለም ሰራዊት ስታዋጋ በምንም አይነት መንገድ ያኔም ላይ አልቻልኩም፣ አሁንም ላይ አልችልም። ኢቨን አበጄ ኮሎኔሉ ሲምፕሊ ኮሎኔል ስለሆነ ሚሊተሪ ስለሆነ ወታደር ስለሆነ ታሊም ውስጥ የተወሰነ ጊዜ ስላሰለጠነ ያንን አንኮንቬንሽናል የሆነ ጌሪላ ፎርስ እንዴት እንትን እንደሚያደርገው ሂ ሀስ ቱ ሲ ኢት በእንቅስቃሴና በእንትን ደረጃ ላይ ውጭ ወዝን ከሱ የተሻለ ከአየር ወለድ የመጡ ልጆች አብረው ከሰራዊቱ ጋር ተንቀሳቅሰው አብረው ከሰራዊቱ ጋር ተደባልቀው ተረኑንም ቦታውንም ድካሙንም በእግራቸው ዞሮ ያዩ ቬሪ ኮምፕተንት የሆኑ አንድ ሁለት ብቻ አለም 10-15 ያሉች ነበሩ። ዘኩድ ሀብ ቴክኒክ ሌላዎቹን እዛ ሰራዊት ውስጥ ያደጉትን ሰዎች ትተን ማለት ነው። ኢቨን ስትሪክት ሚሊተሪ ምትም እንኳን ከወሰድ ነው እና ያ መዋቅር ፍሮም ኢትስ ቨሪ ኢንሰፕሽን ፕሮብሌም ነበረው። ይሄ ነው። ኢቨን ደብተራው እንኳን ራሱ ቢሆን ሂወዝ የፖለቲካል ኮሚሳር እንጂ የሚሊተሪ ኮማንደር ሆኖ ከዛ በፊት ጋንታ ምንም ያዋጋበት ጊዜ አልነበረም። አንድ ሂ ሪሜንስ ቱ ቢ የፖለቲካል ኦፊሰር በዛን ጊዜም ያ ነው የነበረው ሮል። እዚህ ውስጥም ሲገባ አዝ የፖለቲካል እንትን ኦፊሱ ነው እዚህ ውስጥ የመጣው እና ሪሊ አዋጊ በሚባልበት ሰዓት ላይ ዘር ዋዝንት ኤኒባዲ። ያ ሲምፕሊ ዘ ኮንቴንት ኦፍ ዘ ኢንዲቪጁዋልስ ብቻ ሳይሆን ስትራክቸሩ ባይሰል ነን ፋንክሽናል ነው። ኖማተር ሀው ጀንዊን እነዚህ ሰዎች ቢሆኑ ኖማተር ሀው ለመሞት ለመሰዋት ወደ ኋላ የማይሉ ቢሆኑም የችሎታ እንትን አለ፣ ጥያቄ አለ እዛ ላይ። ያ እንትን ዲስፋንክሽናል ነው ያደረገው። ይሄ በሚፈጠርበት ሰዓት ላይ ዘር ኢዝ ፖለቲክስ ቢሃይንድ ኢት። በአመራር ላይ እምነት ማጣት፣ በወታደራዊ አመራር ላይ እምነት ማጣት የነበረው የእርማት እንቅስቃሴው ኔጌቲቭ እንትኑ እዚህ ውስጥ ሪፍሌክትድ ነው። እና ይሄ እንትን ኦል ዘ ወይ ስሩ ነው የሄደው። ኢን ኮምቢኔሽን ቲፒኤልኤፍን መምታት የለብንም ከሚለው አቲቲዩዱ ተያይዞ ከዛ በኋላ አት ኤቭሪ ፖይንት ላይ አንድ ጋንታ መሪ አንድ ነገር ዲሳይድ በሚያደርግበት ሰዓት ላይ ኮንስቲንድ የማይሆንበት ምክንያት አይታየኝም። እና አሁን የምታነሷቸው ነገሮች ሁሉ ከታችም ከላይ ማኒፌስት የሚደረጉ የነበሩ ነገሮች ናቸው። እና አንድ ሚሊተሪ ኦርጋኒዜሽን አዝ ኤ ሚሊተሪ ኦርጋኒዜሽን ፋንክሽን ማድረግ ካለበት it has to function orderly like the military. Military እንትን ውስጥ የነጩ ሰራዊት የቀዩ ሰራዊት የሚል ዴፊኒሽን የለም። በውጊያ ላይ በአያያዝ ላይ ህዝብን አፕሮች በማድረግ ደረጃ ላይ ጓዶችን በማመካከር ደረጃ ላይ እነሱን ትሬን በማድረግ ምን በማድረግ ደረጃ ላይ ከነጩ ሰራዊት እንለያለን። በኦርገን ኔቸር በይዘታችንም በምናችን እንለያለን። ጥይት መተኮስና ገብቶ ማዋጋት ምን ማለት በመጣበት ሰዓት ላይ ግን ስትሪክትሊ ምንም ቀይ ስለሆንክ መሬቱ አይቀላም፣ ነጭ ስለሆንክ መሬቱ አይነጻም ወይም ምሽጎቹ ከለራቸውን አይቀይሩ። ያንን ቤዚክ ሚሊተሪ እንትን ፓርቲው ሚስ አድርጎታል። የፓርቲው ሚስ ማድረግ ደግሞ ለዛ ሁሉ ውዥንብር ያበቃው ነው። ብዙዎቹ ቦታዎች ላይ አሁን ውጊያዎች እንደዚህ ሆኑ፣ ውጊያዎች እንደዛ ሆኑ ምናምን የሚለው አልነበርኩም። በቦታው ወጥቼ ነበረ ሕክምና እንትን ስለነበረ ኢሹ ስለነበረ ወደኋላ መለስ ስንልም ያየ ነው። ይሄን ነው ተመልሼም በገባሁበት ሰዓት ላይ ይሄን ነው የማየው። እና ይሄንን ፕርስፔክቲቭ ውስጥ ካላመጣ ነው ቬሪ ዲፊካልት ነው። ኢንዲቪጁዋልስ እንትን በምናመጣበት ሰዓት ላይ ከላይ ያሉት እንትኖች እነማን ናቸው? በከር ሪጅን ፎር ውስጥ ነበር፣ ሪጅን ዋን ውስጥ ነበረ። ኮማንደሩ በከር ነው ወይ በዛ ሪጅን ዋን አልነበረም፣ ኮሚቴ ነው የነበራቸው። ሪጅን ፎር ውስጥ እነ አዲሽ ነበሩ፣ እነዛ ነበሩ። ወዝ ኢት እነ ከሌ ናቸው by virtue of their activities by virtue of their experiences ብዙዎቹ ጦርነቶች ላይ ስለሚገቡ እናንተ ስለሚሉ ኃይሎችንም ስለሚያስተባብሩ ኮማንደሩ ከሌ ነው ሊባል ይቻላል። ግን ማይ ስትራክቸር ግን ያ የተቀየረበት ሁኔታ ላይ አልነበረም። እና ዛት ያ ፖለቲካል ሪፐርካሽን ሚሊተሪ ሰራዊቱ ላይ የፈጠረው it has taken a big toll. ይሄ ነው እና ይሄንን አዛምዶ ማየት ያስፈልጋል ለማለት ነው። ከዛ ስለ ሰራዊት በየቦታው ስለነበረ አንስቶታል። በከር በሐረር ወክሎ የነበረው አንስቶታል። ሌሎችም እንደዚህ አንስታችሁታል። አንደኛው ትልቁ ኢሹም አንፎርቹኔትሊ ሰፊ የሆነ የሰራዊትም ሆነ የፓርቲው ኮንግረስ ስብሰባዎች ምናምን ብዙ እንትኖችን ኢንቮልቭ ማድረግ ስላልነበረ ብዙም ጊዜ ኢንዲቪጁዋል ሀሳቦችና ወይም በኮማንዶ በኩል ወይም እንደዚሁ ከማንሳት የተለየ እንትን አልነበረንም። አትሊስት በዛን ጊዜ የኮማንዶ አባላት የነበር ነው ከኮማንደሩ ኦዘወዳ እስከንትን ድረስ የምናነሳቸው እንትኖች ነበሩ። አንደኛ በየቦታው የሚሊተሪ እንቅስቃሴዎች ጥናት በሚደረጉ በታሰበበት ሰዓት ላይ ከሰራዊቱ ውስጥ አንድ ሰው ዋቴቨር ዘ ሪስክ ይሄዱ ማጥናት ያስፈልጋል ማየት ያስፈልጋል የሚል ስትሮንግ የሆነ አርጊመንት በኮማንዶ በኩል ነበረ። ያ ባለመሆኑ ወሎ ውስጥ ያየሩ ክራይሲስ ፓርቲሊዛት ዛት ኮንትሪቢዩትስ እነ ብርሃነ እያሱ ወደ ደቡብ ሄደውት በሚሉበት ሰዓት ላይ ፍሮም ናቲንግ ደቡብ ውስጥ ገብቶ ነው ያለቁት። እሱ ብቻ አለም ሌላ ሞከራ ነበረ እንደዚሁ ነው የሆነው። ከዛ በመነሳት በከር እንዳነሳው ወደ ሀረርም የሚሄዱ ወደ ሌሎችም ጋር የመንቀሳቀሱ ኢቨን በየምድሩ ጎንደር ውስጥ ገብተን ስንንቀሳቀስ ፉል አውት የሚል እንትን ነበረ። ወሎ እንደተመጣ በጎንደርም ያላችሁ ሳቡ የሚል እንትን መልክተኛ ተልኮ ጎንደር ላይ ነው የተመለሰው። ደህና መሆናችን እና ፋንክሽን ማድረጋችንን ካሳወቃቸው በኋላ ራሰ እና well thought, well designed የሆኑ ጥናቶች coordination between the party and the army at least to large extent እስከማስታውሰው ድረስ ነበረ ለማለት ይከብደኛል ፐርሰናሊ። ይሄም ደግሞ በየቦታው የደረሱብንም ፌለርስ አሳይቷል እና ከዚህ ትምህርቶችን መቅሰም ያስፈልጋል። ይሄ በተለያዩ እንትኖች ላይ ትሪክል ዳውን ያደርጋል ኦሪጅናል ስፕሬድ አውት በየጋራዎቹ በየመኖች አቲቱዶች ምኖች እንትን ላሉ ለእኔ ያንን ሰራዊት ተመልሼ ሳየውና ያ ሰራዊት ከርማት እንቅስቃሴዎች የነበረው ሰራዊት ማቀው ቶታሊ ዲፍረንት ነው እና ያንን እንትን ፓርቲው ሚስ አድርጓል በተወሰነ ደረጃ ላይ። ምክንያቱም ፓርቲው ውስጥ ራሱ ከላይ የነበሩት እንትን ስለ ሰራዊቱ ደብዝ የሆነ እውቀት እናንትንም የነበራቸው አይደሉ። ደብዝ የሆነ እውቀት በመለበሳል እያነበቡ የተዋጉ ነበሩ ለማለት ሳይሆን ዋትስ ጎን ኦን ኢን ዘ አርሚ ክሎዝሊ ፎሎ እያደረጉ አልነበረም። የሚያደርጉ የፓርቲው አያደርግም ነበረ። መልእክተኛ አንድ ከላይ ይመጣል፣ ቅድም እንዳነሱ ተስፋ ደበሳ ይመጣል፣ ወር ዘሩ መጥቶ ይሄዳል፣ ወር ሳምበዲ መጥቶ መልእክት አድርሶ ናይቶ አንድ ሁለት ሰው አናግረው ይሄዳል። ግን አዘ ፓርቲ ሚሊተሪ ኮሚሽን የሚባል ፓርቲውን የሚወክልና ሰራዊቱን ከበላይ ሆኖ የሚመራ ባይ ስትራክቸር ኤግዚስት ያደረገ የተወሰኑ ግለሰቦችን በዛ ውስጥ የነበሩበት ሁኔታ ነው የነበረው። ግን ዘ ሚሊተሪ ኮሚሽን ኢትሰልፍ አዲስ አበባ ውስጥ እዛ ቁጭ ብሎ የነበረበት እና ሰራዊቱ ውስጥ ከሰራዊቱ የበላይ አመራር ውጭ ኮማንድ፣ ያን ጊዜ ኮማንድ የሚባለው ከሱ ውጭ ምንም ነገር አልነበረም። እና ብዙ ጊዜ ፕሊዝ የተወሰናችሁ ሰራዊት ውስጥ ግቡ እና ሰራዊቱንም ማየትም ያስፈልጋል፣ ሰራዊቱም መምራት ያስፈልጋል፣ ማስፋት ያስፈልጋል። አስተያየቶች እናንትኖች እኛ ኦንዴ ሊሩት ቦግ ዳውን ሆነን የተቀመጥን ሰዎች ዊ ዶንት ሃቭ ዘ ቻንስ። አንዳንድ ጊዜ ቁጭ ብለን ተገናኝተን መነጋገርም አይቻልም። ለምሳሌ ኢቨን አሲምባ በነበርኩበት ሰዓት ላይ ከእንቅስቃሴ ስመለስ ነው፣ ሌሎችም ከእንቅስቃሴ ሲመለሱ ነው የምንገናኘው። ሬዲዮ የለህም፣ ምን የለም፣ ኦንዴ ሊንትን አለ። ዛትስ ዋት ዊ ሹድ ዱ ማድረግም የነበርብን እሱን ነው። የኮማንድ አባል ነን ብለን አንድ ሄድኳርተር ላይ አንድ ተራራ ስር ጎጆ ሰርተን ቁጭ ብለን ሌላውን ልናሰማራ የምንችልበት ሁኔታ ጊዜውም ቦታውም አልነበረም። ያን ጊዜ ወርቱ ስሞር እንትን ይሆናል። ከዛ በላይ ወደ ጎንደር ተልኬ በሄድኩበት ሰዓትና ጎንደር ውስጥ ጠለምት ውስጥ የምናንቀሳቀሰው የነበረ ሰራዊት ተመልሼ አሲምባ እስክመጣ ድረስ ከአሲምባው ጋርም ምንም አይነት ግንኙነት አልነበረም። አብሶሉትሊ ፋንክሽን ማድረገው በራሴ ነው፣ እነሱ ፋንክሽን የሚያደርጉት በራሳቸው ነው። ዋቴቨር ስህተትም ጥሩም ሰራ በራሴ ነው የሚሄደው። አዘ ሚሊተሪ ኮማንደር ጥሩም ስህተትም ሰሩም በዛ ነው የሚሄዱት። ልንጠፋ ብንችል እዛው እንጠፋለን። ምንም አይነት ግንኙነትም አልነበረንም ከነሱ ጋር። ከስድስት ወር ነው ከሰባት ወር በኋላ ነው ሀይል ስምንት መርታ ያገኘችው። እሷም ስትመጣ እንኳን ልትመጣ እንደምችል እንኳን በፓርቲ በኩል እንኳን ኮሚኒኬት ማድረግ ሲቻል አልተቻለም። ዳት ዋዝ ሃው ዊ ወር ፋንክሽኒንግ። እና ይሄ ደግሞ ባይ ኢትሰልፍ ደግሞ የሚፈጥረው እንትን ሪፐርከሽን አለ። አንዱ ለብቻው ሲምፕሊ በሚሄድበት ሰዓት ላይ አይ አም አሎን የሚል እንትን በተወሰነ ጃ ዴቨሎፕ ማድረጉ አይቀርም። ዛዘር ደግሞ የራሱን ኤሪያ ብቻ ኮንሰንትሬት ማድረጉ አይቀርም። ስለዚህ ዩኒፋይድ የሆነ ኮሚኒኬት የሚያደርግ ሁለቱንም ሶስቱንም እንትኖች አንድ ላይ አያይዞ ሊሄድ የሚችል ሴንትራል የሆነ ኮማንድ በዛን ጊዜ እንኳን መፍጠር ሲቻል አትሊስት ስሩ ዘ ፓርቲ ስሩ ጎንደር አዲስ አበባ ወ ስሩ ጎንደር ደሴ እና ሲምባ ጠለምት ማድረግ ይቻል ነበረ። ፕሮብሌም አልነበረንም። የፓርቲ መዋቅር ፋንክሽን ያደርጋል። ይሄ ከነፍስ ሽብሩ በፊት የነበረ ነው። ፋንክሽን ያደርጋል። ከጎንደር ጋር ኮሚኒኬት እናደርጋለን እንደፈለገ ስሙዝሊ ለፓርቲው ጋር ኮሚኒኬት እናደርጋለን። ኦልዞ የፓርቲው ሪስፖንስ ያን ያህልም ባይሆንም እና እነዚህ ነገሮች ሁሉ ትልቅ ተጽዕኖ ነበራቸው በሰራዊቱ እድገት ላይ። በኋላም ፓርቲው መጨረሻ ላይ ወደ ሰራዊቱ በሚገባበት ምሳ ላይ ቀደም ብዬ እንዳነሳሁት ነው ይሄን የመሰለ ትልቅ ሰራዊት ነው በዛን ጊዜ በጣም ትልቅ ሰፍቷል። ጀስት ሳደንሊ ዳብል ትሪፕል ነው ያደረገው እና ኢት ዋዝ አሜዚንግ ኢቨን ከሚሊተሪ እንትኑ የመጡትና በእጄ ታሊሙስ ቁጭ ብሎ እንደ አስተማሪ ሆኖ በሚያስተምሩበት ሰዓት ላይ ብሪፍሊ እንዴት ነው ምናምን ብያ ነው ያደረው ነበር። ኢትስ አሜዚንግ ነው ያለው። እኛ ስንት አመት ፈጅተን ሚሊተሪ አካዳሚ ወታደር ማሰልጠኛ ጣቢያ በየቦታው ከፍተን ስንት ጊዜ ፈጅቶ እንዳሰለጥነው እዚህ በ15 ቀን በ20 ቀን እንደዚህ ካቻፕ አድርጎ ሁሉም እንትን ሲያደርግ ዋት ዌስት ኦፍ ታይም ነው እኛ እናሳልፍ የነበረው ነው የሚለው እና ኮሚትመንቱም ለመማርም ገብቶ ለመዋጋትም ለመንቀሳቀስም ሁሉም የሬዲነሱ ስለነበረ ደግሞም ፕራክቲካል የሆኑ ነገሮችም ስለነበሩ የዛን አይነት ኮሚትመንት የነበረው ሰራዊት ነው። ዘርስ ኖ ዳውት አባውት ኮሚትመንት። ምንም ምንም እንትን የነበረው ሰራዊት አልነበረም። ነገር ግን እነዚህ የጠቀስኳቸው ምክንያቶች ትልቅ ቤሪንግ ነበራቸው ሰራዊቱ ላይ ቱ ዘ ላስት ኢቨን በለሳው ብተና የምኑም ነገር ሁሉ ከሆነ በኋላ እንደገና ባርቲያ ላይ ተሰብስበን በምንገባበት ሰዓት ላይ ሳም ኦፍ ዛት እንትን እናያለን። አመራር ላይ ኮስችን ማድረግ ከአመራር ጋር መጋጨት ይህን ውጊያዎች ላይ ነው። ዚስ ኢዝ ኖት ዘ ዌይ ዊ ሹድ ዱ ኢት ዚስ ኢዝ ኖት ዘ ዌይ ዊ ሹድ ዱ ኢት የሚለው እንትን ከግለሰቦችን ከማመን ጋር ሁሉ ይሄዳል እና ሚሊተሪ ስትራክቸር ውስጥ እንደዚህ አይነት ነገር ልትፈቅድ አትችልም። ኢትስ ጀስት ኢምፖሲብል ኖት ቢኮዝ የተለየ እንትን ስላልሆነ ሚሊተሪ እንትን ውስጥ ሰራዊቱ ውስጥ ኦልዌይስ ኤቭሪ ማይነር ዲሲሽን ሁልጊዜ ነው ሪፒት ማድረገው ኤቭሪ ማይነር ዲሲሽን እኔ ዲሳይድ ማድረገው the life of one comrade ነው የሚወስደው። እዚህ ቦታ ሄደህ ዋይ ዘና ወይም እዚህ ቦታ ሄደህ ምግብ ሰብስብ ብዬ በመሰድበት ሰዓት ላይ አደጋ ሊደርስበት እንደሚችል እያወቅኩ ነው መሰደው። አናሊት ሚንስ አንድ ኮማንደር አንድ የሰራዊት አመራር ጋንታዎችን ጦርነት በሚያሰማራበት ሰዓት ላይ ፉሊ ሂዝ አዌር ያንን በሚሆንበት ሰዓት ላይ ደግሞ ስትሪክትሊ ቨሪ ዲስፕሊን ዌል ትሬንድ ዌል ኦርጋናይዝድ የሆነ አርሚ ያስፈልጋል ማለት ነው። ስርክክ ልንሆን አንችልም። ዳት ፖርሽን ኦፍ ዘረክክነት ነው የተፈጠረው በዛ ሁኔታ ላይ እና ይሄ ደግሞ ኮሬክትድ እስኪሆን ደስ ደግሞ የቱክ የለውን ታም ጀስት ቢኮዝ አሁንም ፓርቲውን እንደገና ኢንተርፌን ማድረግ ስላልፈለገ፣ ምክንያቱም በርማት እንቅስቃሴ ለርማት ያስፈልጋል። ርምት እንቅስቃሴም ከተደረገ በኋላ የትግራይ ጥያቄም ተነስቶ ነበረ። አዝ አይ ዋዝ ኢንፎርምድ አሁንም ማድረግ አለብን ፓርቲው አሁንም እንደገና ኮንሲደር ማድረግ አለበት መጥተውና ይሄ ትክክል አይደለም ሲባል ስቲል ዲፌንድ ያደረገው ፓርቲው ነው የተባለው። እና እነዚህን ኢን ኢትስ ኢንታይሪቲ ወስደን ምን ነበር ጀነራል ፕሮብሌማችን? ፖይንቲንግ ፊንገርስ ምናምን ነገር የተማረሰን ኢንዲቪጁዋል ኦፕሬሽን ጦር ኤክሳይትመንት ልናያቸው እንችላለን፣ ልናነሳቸው ይገባል። ምክንያቱም ይጠቁማሉ ብዙ ነገሮች። ግን ኤክስፔሪንሳችን ምንድን ነበረ? ችግራችን ምን ነበረ? ለወደፊቱስ ሰራዊት መፍጠር ያስፈልገን ያ ኤክስፔሪንስ ምን ያስተምረን? ሬፕሊካ አይሆንንም። ያኛውን አመተን ቁጭ አገን አሁን በዛ መንገድ ሄድ ማለት ነው። ጊዜያቶች ተለውጠዋል፣ ቦታዎች ተለውጠዋል፣ ሁኔታዎች ተለውጠዋል። የህዝቡ አስተሳሰብም ምንም የባላገሩም የከተማኛ ሁሉም ተለውጧል። ግን አዳር ብር የሚሆኑና ምን ሰራቸው ነገሮች አሉን ለማለት ነው። ይሄን ነው ኢንስ ጀነራል ፐርስፔክቲቭ ማስቀመጥ የምፈልገው ራዘር ዛን ጌቲንግ ኢንቱ ኤቭሪ ሊትል ዲቴልስ እንትን ከማንሳት። ታንክ ዩ።
ኦኬ፣ በጣም ከተሰረቀ ስላልኩ ሰዎች ያው ጊዜው እጃቸውን አውጥተው ስላሉ እና ጥያቄዎቹም እንግዲህ በኢንተርቪው መልክ ይሄ ነገር የሚያሳየን በጣም አስፈላጊ እንደሆነ ብዙ 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 ፕሮግራሞች እና ብዙ ስራዎች መሰራት እንዳለባቸው ነው የሚያሳየን። በጣም ነው የምናመሰግነው። በጣም ጊዜ ቢኖረን ብዙ በሰማነ ብዙ ባዳመጥነ ሁሌም እናደርገዋለን። እንግዲህ በሰፊው በብዛት እንሄድበታለን ወደፊትም ብዬ ነው የማስበው የምናስበው ሁላችንም። እንግዲህ አሁን ወደ ጥያቄዎቹ እንመለስና ደጀንና ድርቢ አብር አንድ ላይ ትጠይቃላችሁ። ከዛ አድነውና ሙስጠፋ ድሉና ጃራ እያለን እንሄዳለን። መጨረሻው ጥያቄ እንግዲህ በላይ ዘለቀ ይሆናል ማለት ነው።
ኦኬ፣ በመጀመሪያ ያው ለሁላችሁም አመሰግናለሁ። በተለይ አስተያየት የምሰጠው ቢኖር ምንድን ነው፣ ዛሬ የገለጻችሁልን ወደፊት በመጽሐፍ መልክ ብታወጡት ለታሪክም ይሆናል፣ ሁለተኛ ደግሞ ሌሎች ለሚፈጠሩ ድርጅቶችም ትምህርት ይሆናል የሚል እምነት ነው ያለኝ። አንድ አራት ጥያቄዎች ነበሩኝ። አንድ ሁለቱ ኦልሬዲ ተመልሰዋል። ከቀረ ሶስት መጠየቅ እንፈልገው። ሌላው በበለሳ አካባቢ የተደረገው የድርጅቱ መከፋፈል በተለይም ኤድን መመስረት አስመልክቶ ኢህአፓ የወሰደው እርምጃ ካለ ከሌለ ስለምን በበለሳ የነበሩት የፓርቲ ተወካዮችስ የበለሳ የነበሩትን የኤድንን እንቅስቃሴ ይደግፉ ነበር ወይስ ካልደገፉስ ምን አይነት እርምጃ ወሰዱ? ይህን የሚጠይቀው እንግዲህ ከኢህአዴግ ጋር በስልጣን ስላሉ ነው፣ ከኢህአፓ የተገነጠለው ክፍል ማለት ነው። ሌላው በአርማጭሆ አካባቢ አቶ ክፍሉ ታደሰ በነበሩበት በአመራር ላይ ብተና ተደርጓል እና ይህን ብተና ማስመልክቶ የተገለጸ ነገር ስለሌለ ከታሪ እንግዲህ ከሰራዊቱ ታሪክ አንዱ ትልቁ እነዚህ ሁለቱ ናቸው የሚል እምነት ስላለ ነው። ሌላው ሰረቀ ብርሃን ለመጠየቅም እንዲያመቸል ለምሳሌ አሁን በክርን ወይም ደግሞ ጸጋ የሚባለውን በደንብ ማወቅ ይቻላል። ያንተ የበረሃ ስም ማን ነበር ማለት ነው፣ እዛ በምትንቀሳቀስበት ጊዜ አስፈላጊ ከሆነ ማለት ነው። ለወደፊትም ደግሞ የምንጠይቅህን ጥያቄ ካወቁህ ይቀለኛል ለማለት ነው። ሌላ ሁለት ጓዶች የተሰዉት የተባለው መሐመድ ማፉዝ እና ቢንያምን አዳን አስመልክቶ በእርግጥ በሰራዊት ውስጥ ትልቅ ታሪክ እንዳላቸው እና ሁልጊዜም ደግሞ መዝሙር ይዘመርላቸዋል፣ ምናልባት የማስታውሰውን ግጥምን ሶስት ስንኞች ናቸው ለታሪክም ይሆናል። በዚህ ወቅትም ደግሞ ለማታውቁት እንድታውቁ ለማድረግ ያህል አሁን እዚሁ ነው የጻፍኩት ከማስታውሰው ማለት ነው። መንገዶች በሆታ ሳይሞሉ ታጋዮች እንዳሽን ሳይፈሉ ትግሉን ያሳመሩ ሰልፉን ያሳመሩ የህያስ እርሾች የትግል አንጋፎች እኛ ሁለት ጓዶች ቢንያም አዳነ መሐመድ ማፉዝ አሲምባን ሳይወጡ ጫፉ የታያቸው የህያስ እርሾች የትግል አንጋፎች እኛ ሁለት ጓዶች ቢንያም አዳነ መሐመድ ማፉዝ። በሌላ ጊዜ እንግዲህ ሁሉን ለመጨረስ እሞክራለሁ፣ ጊዜ ላለመሻማት ያህል አመሰግናለሁ። የሚቀጥለው እንግዲህ ድርፍ የያዘው
ድርጋብር አለ። አንዳንድ ስጠኝ፣ አንዳንድ አሳየኝ፣ አንዳንድ አሳየኝ ካለ ከሌለ ያው በቃ እያወርዳለሁ ማለት ነው። እሺ፣ እንግዲህ ያው አድነው ትቀጥላለህ።
መጀመሪያ አንዳንድ ነገሮች ላይ ኮሜንት ላድርግና ጠይቃለሁ። ታንኪዩ ይህንን እድል የሰጣችሁን የዚህ የኢትዮጵያ ስትራግል ፎር ዲሞክራሲ ኤንድ ዩኒቲ አድሚኒስትሬሽን ወይም አድሚን እና ከልቤ ነው አመሰግናችሁ። ጥሩ ነው ሁለቱም መከረም ሆነ ፀሐይ የድርጅቱ አመራር አባሎች ዛሬ እዚህ ሲቀርቡ ደስ እያለኝ ነው። ቅድም ብዙዎቹ ነገሮች ተወርተዋል። ሰረቀም እዛ ድርጅት ውስጥ በቆየበት ጊዜ ውስጥ ብዙ በውትድርናው ብዙ እንትኖችን ያሳየ ነው። በንግራችን ላይ ሰሜን ምዕራብን ወይም ጎንደርን አካባቢ መጀመሪያ ገብቶ ካቀኖት አንዱ ነው እሱ። ከዛ በኋላ ወጣ ብዬ ቀድም ያሉት ወደ ደቡብ ለመሄድ የምትዘጋጁበት ጊዜ እነ በከር ሁሉ ያሉበትን ቦታ እኔም ትንሽ አውቅ ነበረ። የአመራር የሰራዊቱን አመራርም ሆነ የፓርቲውን አመራር ጥያቄ ያቀረብኩት አንዱ እሱ ነበረ። ለምንድን ደቡብ ሰው የማይሄደው? ሰዎቹ እየተዘጋጁ ነበረ፣ እንደ አጋጣሚ መንገዱ ተዘጋ። በዛ ምክንያት ነው ያልሄዱት። በዛው መካከል ችግሮች መጡ። ከዛ ግን እኔ ብዙዎቹ ነገሮች ውስጥ ቅድም እዚህ አሁን አርነት ቅድም አርነት ነው ማን ነው ቅድም ያነሳው አንድ ጥያቄ ነበረ፣ ደጀን ያነሳው ጥያቄ ነበረ። በዚህ በታች በለሳ አካባቢ የነበረው ሰዎቹ አደገኞች ነበሩ። በንግራችን ላይ ፋሲካ አስረውት ሊገሏቸውም ነበረ። መጨረሻ አንድ ሁለቱ ናቸው እንትን ያደረጉት ፋሲካና ሰለሞን የሚባል አሁን ካናዳ ያለውን አስረውት ሊገሏቸውም ነበረ። እነዚህን ያሬድ ጥበቡ የሚባለው አሁን እዚህ ያለው አንዱ የዛ መሪ እሱ ነው፣ አፍራሹ እሱ ነው ያንን ድርጅት እንደዛ ያደረገው። ይህንን እንድናውቅ ነው። አሁንም ጥንስሳ እያደረጉ ቅንጅትንም የሚያፈርሱ እነሱ ናቸው። ወደ ዋናው ጥያቄ ልመለስና ሰረቀ ወይም ፀሐዬ እንድትመልሱልኝ የምፈልገው ተስፋ መኮንን የሚባለው መጽሐፍ የጻፈው ሜዳ ከእናንተ ጋር የዛ ስልጠና ሄደዋል ወይ? እኔ እንደሰማው ስልጠና ሳይሄድ ቀጥታ የመን መጥቶ ከእናንተ ጋር የገባው ወታደራዊ ስልጠና አልወሰደም። በኋላ ግን ኤርትራ ሜዳ ያው ትንሽ ከእናንተ ጋር ተቀሳቅሷል የሚል ወሬ ነው የሚል ኢንፎርሜሽን ነው ያለኝ። እና ይህን እንድትነግሪኝ ነው። ምክንያቱም መጽሐፉ የጻፈው ውስጥ ብዙ የውሸት ነገሮች አሉበት፣ መጽሐፉን አንብባችሁ ከሆነ እና ፕሊስ። ምክንያቱም እንዲህ ያሉ ውሸታሞች የጻፉትን ሰው ኮት እያደረገ ነው የአፓን እንትን የሚያደርገው። ስለዚህ አንዱ ታሪካችን ከሚያበላሹት እንደነሱ ያሉት እሱ ምንም ስለ ሰራዊቱ ደንታ የሌለው በመጣ በተወሰነ ጊዜ ውስጥ ሮጦ የወጣ ነው። ከዛም አልፎ ቀይ ሽብርን የሚያደንቅ እና የሚያመሰግን ነው። ስለ እሱ ትንሽ እንትን ብትሉ፣ ምክንያቱም አውሮፓ የነበረው ሁኔታ ነው ያውቀዋለሁ፣ ምን እንደነበረ ማን እንደነበረ እና ምን ስራ የሰራ እንደነበረ። አከፋፋይ ነው፣ አከፋፍሎ የሜሶን እና የሀፓን ብሎ እንትን ያደረገው እሱ ነው። አንዱ የተማሪ ማህበሩ ውስጥ ይህንን አንዱ ጥያቄ ነው። ሁለተኛ ጥያቄ ሰረቀ ያነሳው ጥያቄ ላይ እኔ የማልስማማበት አለ። ሰራዊቱን ሪስትራክቸር ሲያደርግ ነበሩ ሰዎቹ፣ አመራሩ አባሎች ነበሩ፣ ሊያዋጉ የሚችሉ እውቀት ያላቸው ሰዎች ነበሩ። ምን ድክመት ነበረ? ፓርቲ ይቆጣጠር ነበረ፣ የፓርቲ ኮሚቴም አለ አይደለም? በዛ የፓርቲ ኮሚሽኑ በዛ አነሰ አላውቅም፣ ግን ነበረ። ተከፋፍለዋል። ግማሹ ወደ ገምድ ወደ አንተ ያለበት ወደ እዛ ሄደዋል፣ የቀረው ደግሞ እዚህ የነበረው በትክክል ነበረ። እንትኑ ስህተት ነበረ፣ ብዙ ስህተቶች ተሰርተዋል። በዛም ምክንያት ከትግራይ እንድንወጣ ተደርጓል። ግን ይሄ እርማት እንቅስቃሴው እኮ ተወዶ አይደለም የተካሄደው፣ በደንብ ተታይቶ ትክክለኛ ያልሆነ እኔ እዚህ ላይ መናገር የማልፈልገው ነገሮች ነበሩ። የመጀመሪያ ህግ ውስጥ መገረፍ የምለው ሁሉ ነበረ። ሰራዊት ውስጥ የሰራዊት ምን አይነት ነው ብለን ነው እኔ እና አንድ ሌላ ሰው ይሄ እንደ ህግ አይደለም ብለን ነው እንትን ያልነው። ትክክል አልነበረም እሱ መታረሙን። ሌሎቹም ነገሮች ብዙዎቹ መንቀሳቀስም አንችልም የሚሉ ነበሩ። እዚህ ላይ እንቅርማት እንቅስቃሴው በኋላ የመጣው ውስጣዊ ዲሞክራሲን በደንብ የተከተለ ነበረ። ሚሊታሪ ውስጥ ያ ያስፈልጋል አያስፈልግ የሚለውን ሰው ዲስከስ ያደርጋል። የሚያስፈልጉም ነበሩ የማያስፈልጉም ነበሩ። ውሳኔው የኮሚሳሩ ነበረ አይደለም? እንደዛ ስለሆነ እኔ እንደ መጥፎ ነገር አላየሁም። ድክመቶች ተፈጠሩ። ከዛ በፊትም የነበረ ነበረ ድክመቱ ቀደም ብሎም የነበረ ነበረ እና ያንን እንኳን አልተቀበልኩም። ሌላው ግን እንትን በከር እንዲመልስልኝ የምፈልገው መጨረሻ አካባቢ ሰራዊቱ በዝቶ ነበረ፣ ብዙ ፎርስ ነበረ፣ ወዴት ገቡ የሚለው ጥያቄ ነው። እንትን የታሰሩ ታስረው የተረፈው ግን ብዙዎች ነበሩ እና እሱን እንዲመልስልኝ እፈልጋለሁ። እባክህ አመሰግናለሁ።
እሺ፣ እናመሰግናለን አድነው እና እንዲሁም ለውብ ግጥምህ ደጀን። እሺ፣ እንግዲህ ፀሐዬ ትጀምራለህ፣ ከዛ እንግዲህ በከር ትመልሳላችሁ ማለት ነው። ፀሐዬ ያዘ።
ኦኬ፣ እንግዲህ አንደኛ ትንሽ አንዲት ነገር ጫን ለማለት ስረቀ ብርሃን ካነሳው እንትን አሁን ደግሞ ጓድን ደግሞ ያነሳው ልማት እንቅስቃሴው ቲዮሬቲካሊ ወይም እንትን ደረጃ በዛ ደረጃ የሚቃወም ሰው ያለ አይመስለኝም። ግን የውጤቱ ምን ነበር ፋይናል? በእኔ በኩል አንዳንድ ሰዎች ደስ ላይላቸው ይችላል። የእኔ አትሊስት የራሴ አናሊሲስ ርማት እንቅስቃሴ እንደሚመለከት ያ ርማት እንቅስቃሴ ጠንካራ የነበረ ሰራዊት ብዙሀን ድርጅት አደረገው የሚል እንትን ነው ያለኝ እኔ ለራሴ በኩል እምነቴ ማለት ነው። ሚሊተሪ እንትኑ ካራክተሩን አጠፋበት የሚል እምነት ነው ያለኝ እና ያ እንግዲህ ሁላችንም የተለያየ አመለካከት ሊኖረን ይችላል። የጠቀመው ጠቀሜታ ስነበር ሹ የጠቀመው ጠቀሜታዎች ነበሩ። ሰራዊቱን ዴሞክራታይዝ አድርጎታል ምን እንችላለን። ግን ያ ዴሞክራታይዜሽን ደግሞ ምን አይነት ሌላ ውጤት ነበረው በሚለው ደረጃ ደግሞ ቅድም እንዳልኩት ሚሊተሪ ሰራዊቱን እንደ ሰራዊት ያዳከመበት ሁኔታ ነው የነበረው። ቢፎር ኤንድ አፍተር የልማት እንቅስቃሴ ብለን ሰራዊቱን ብናጠና እና ብናይ ክሊርሊ የምናየው የነበረ ይመስለኛል። በሁለተኛ ደረጃ ቀደም ሲል ደግሞ እንትን ይሄ በውስጣችን ምናምን ሳቦታጅ በሚደረጋም ደግሞ ተነስቶ የነበረው ላይ እዛም ላይ ደግሞ እንደገና ማንሳት የምፈልገው ቀደም ብዬም ቢሆን በአጠቃላይ በደፈናው ድርጅቱ ውስጥ ሰራዊቱም ውስጥ ስህተቶች ነበሩ፣ ስህተቶችም ተሰርተዋል በሚል ደረጃ አስቀምጬ በምንም አይነት መንገድ ግን የማንንም ጓድ ኢንቴንሽን እስከማቃቸው ድረስ ማቃቸው ጓዶች በሙሉ በማይበት ሰዓት ያንዳቸውንም ኢንቴንሽን ኮስችን የማያደርግበት ሁኔታ ላይ ነው ራሴን የማገኘው። አይ ቲንክ ሁላችንም ያሉትን እዛ መውሰድ ያለብን ይመስለኛል። ምክንያቱም አብዛኛዎቹ አትሊስት በዛ ደረጃ ሊጠረጠሩ የሚችሉት ጓዶች ታግለው አልፈዋል እና ማለት ነው ወደኋላ እንትን ብለው ወይ አሁን ተሹመው ኦር ድርጅቱን ትተው ሌላ ቦታ ጋር ሆኖ የምናያቸው ሁኔታ ውስጥ አይደለም የምናገኘው። እና ያ እንግዲህ ነው ታሪክ ራሱ ሊለው የሚችል ነገር ነው። በሶስተኛ ደረጃ በግሜ ደጋግሜ አሁንም ቢሆን እንደገና ነገሮችን ለማየት እንሞክራለን። ግን ዋንስ አጌን ይሄ እንደዚህ አይነት ኤክሰርሳይዝ አሁን የምናደርገው አይነት ኤክሰርሳይዝ አሁን ካለነው ተነስተን ወደፊት ግን ሊያራምደን የሚችለውን መንገድ እንድናራምድ ከሚል ይመስለኛል። መጨረሻ ላነሳ የምፈልገው እኔ ራሴ የደብተራ ሁኔታ ሲጀምር እኔና ደብተራው ነን ከሪጅን ቱ ሪጅን ስሪ ውስጥ ምን አይነት ሁኔታ እንዳለ እንድንገነዘብ እና የተፈጠረውን ችግር ለመፍታት ይሄድ ነው። እኔና ደብተራ ነው የወጣት ነው እንደ ሄድንም ኢሚዲየትሊ ይመለከታቸዋል የሚለው የምንላቸውን ጓዶች ነው ማነጋገር የጀመር ነው። አሁን ድረስ ፈጽሞ የማልረሳውና ደግሞ አንዳንድ ትናው አካባቢ የነበሩ ኤለመንት ባህሪያቸውን ቁልጭ አድርጎ የሚያሳየው አንድ ጽሁፍ በለፋቃ እንደደረስን በሰራዊቱ ውስጥ እና በካድሬ መዋቅር ውስጥ የሚበትን ወረቀት ተብሎ ተሰጥቶን ያየሁት አሁን ድረስ ቁልጭ ብሎ የመጀመሪያው አረፍተ ነገር የጽሁፉ በእጅ የተጻፈ ነው። በእጅ ተጽፎ የተባለው የተሰራቸው የመጀመሪያው ሴንቴንስቱ ሰማይን በአይሮፕላን መሬትን በታንክ የሸፈነን ጠላት መዋጋት አይቻልም የሚለው የመጀመሪያው ሴንቴንስ ያ ነው መንፈሱ የነበረው ሸርተን ኤሌመንት አምኖት ሴይን በጠቅላላ ሪጅን ስሪ ወይም ደግሞ እዛ የነበረው ሰራዊት በሙሉ ምናምን አይደለም። ግን ያንን እንቅስቃሴ ትንሽ የነበሩት እንደዛ ነው። በሁለተኛ ደረጃ ደግሞ እኔ ኤዞናዊ ነኝ የሚል የምናደርገው የነበረ ሴሚናሮች ጋር ሰራዊቱ ውስጥ ብድግ ብለው እኔ ኤዚናዊ ነኝ ኤዞናዊ ነኝ የሚሉ ሰዎች ነበሩ እና መንፈሱ ቢገባኝም ያኔም አይ ዋዝ ወንደሪንግ አሁንም ቢሆን አይ ወንደር ኢፍ at that time they knew what they were saying. ምን ለማለት እንደሆነ እና መንፈሱ የሞራል መዳከም የሞራል መውደቅ ነው። ድርጅቱ ለዛ አስተዋጽኦ አድርጓል፣ በጣም ሹር አድርጓል። ድክመቶቹ፣ ሽንፈቶቹ፣ ምናምኖቹ የሰውን ሞራል ሊያዳሽ እንደሚችል ሊያዳክም እንደሚችል ይገባኛል። ግን ሰራዊት ውስጥ በተለይ ከጥናት እንቅስቃሴው በኋላ ቁልጭ ባለ መንገድ አንድ በፈቃዱ ሰራዊቱን የተቀላቀለ ሰው በፈቃዱ ተሰናብቶ መሄድ ይችላል የሚለው ህግ እያለ በልማት ደረጃ ሰራዊቱ ለቀለብ የሚሆን ገንዘብ እየሰጠ የሚያሰናብት ሰራዊት ሞራል ደከም ለለቀም ላይ ቅስቀሳ ማካሄድ እና የተደረሰበት ደረጃ ላይ እንዲደረስ ማድረጉ በጣም አሳዛኝ ፓርት ኦፍ አወር ሂስትሪ እንደሆነ ለማስገንዘብ ብቻ ነው የሆነ ያለን።
በጣም አመሰግናለሁ። እስቲ እንግዲህ በከር መኮንያዘው
ሰረቀ ብርሃንም ጸሐየም ካሉት ላይ አንዳንድ ነገሮች ለመጨመር ሞክራለሁ። በመጀመሪያ ደረጃ ብዙዎቹን ሰረቀ ብርሃን ያላቸውን ሰራዊቱን በሚመለከት ወታደራዊ ይዞታውን እንዲላላ ሌሎቹን ጽንፍ የሆኑ ጽንፋዊ የሆኑ ነገሮች እንዲፈጠሩ እርማት እንቅስቃሴውና ከዛ በኋላ የተፈጠረው አወቃቀር አስተዋጽኦ አድርጓል የሚለውን በመሰረቱ እስማማለሁ። ችግሮች ነበሩት። ከአንድ ጽንፍ ወደ ሌላ ጽንፍ ነው የሄደው። በመጀመሪያ ለርማት እንቅስቃሴው መንስኤ የሆኑት የፖለቲካ ውይይቶች፣ አንዳንድ ዲሞክራሲያዊ ውይይቶች ሁኔታዎቹ ሲፈቅዱ ራሳቸው የሚካሄዱበት ሁኔታ አልነበሩም። ሰረቀ ብርሃን እንዳለው ህገ ደንቡም ላይ የነበሩ ችግሮች ገና ስንገባም ጀምሮ በተለይ በከተማ የፖለቲካ ትግል ውስጥ አልፈን የመጣን ሰዎች ከሌላ ከፖለቲካ ወይም ከዲሞክራሲ አመለካከት ወይም ከፖለቲካዊ አመለካከት አንጻር ያንን ወታደራዊ ደንብና ህግ ስንመለከተው ብዙዎቻችን ሾክ ያደረገን ሁኔታ እንደነበረ የሚታወስ ነው። ግን ቀደም ያልነው ቀደም ብለን የገባነው ሁኔታዎቹን በመረዳት ነገሩ ወታደር ስትሆን ራሱን የቻለ ወታደራዊ አሰራርና ደንብን ህግጋትን መከተል እንዳለብን፣ የፖለቲካ ደግሞ ድርጅት ራሱን የቻለ የፖለቲካ ህግጋት እንዳለው እና እያንዳንዳቸው የራሳቸው የሆነ ባህሪ እንዳላቸው የታወቀ ቢሆንም በእኛ አይነት ድርጅት ውስጥ ደግሞ መጠነኛ የሆነ ከላይ ወደ ታች ከታች ወደ ላይ የዲሞክራሲያዊ ውይይት ባህሪ መስፈን አለበት። ሙሉ ለሙሉ ጭፍን ሚሊታሪዝም እና ኮማንዲዝም ድርጅቱን ያጫጫል፣ የአባላትን እንትን ያፈናል የሚል የተለያዩ እንትኖች ስጋቶች ነበሩ። ያንን ለማስተካከል የተካሄደበት እንትን በእውነቱ ዋርዲያን ወጣም ካልተወያየን ጦርነት አናረግም የመሳሰለ ሁኔታ ላይ ነው ያደረሰን። ከዛም በኋላ እንግዲህ የተከተለው የብትናው ምንትን አስተዋጽኦ እንደነበረው ግልጽ ነው። ይሄ ምንም እንትን የለው እና ከአንድ ጽንፍ ወደ ሌላ ጽንፍ ሄድንበት። አንዳንድ ነገሮችን በህዝብ ውስጥ የምንሰራቸውን የፓርቲውን እንቅስቃሴ በድርጅት ውስጥ የምንሰራቸውን የፖለቲካ እንቅስቃሴዎች ከፈትፈት ያደረገ ቢሆንም ወታደራዊ ገጽታውን አንደኛ የነበሩትን ጠንካራ ወታደራዊ አቋም የነበራቸውን ሰዎች በማሸማቀቅ የተለያየ ቅጽሎች እና ስሞችን በመለጠፍ፣ ሁለተኛ ነገር ደግሞ ወታደራዊ እንቅስቃሴና ዲሲፕሊን ላይ ሁሉ ነገር በውይይት ነገሮችን ደግሞ ራሽናላይዝ ማለት የመሰለ ማለት ካልተወያየህባቸው አንዳንድ ነገሮች መፈጸም አችልም፣ ስለዚህ ወታደራዊ እንትኑን እዝ ሰጠ ያለምንም ማወላወል ይፈጸም ብለህ የምትገባበትን እንትን አደብዝዞት ነበረ። በዚህም ምክንያት እንግዲህ አንዳንድ እንትኖች ደርሰዋል። እርግጥ በወቅቱ የነበርነው ሲኒየር ካድሬዎች እና የፓርቲው አማካል በመጨረሻ ላይ እነዚህን ጽንፎች መቆም አለባቸው የነበሩትም የኮማንድ አባላትና ተሞክሯቸው ለሰራዊቱ ጠቀሜታ ያለውና በዚህ ውስጥ ኢንክሉድድ መሆን አለበት፣ እንዲህ አይነት ጽንፍ ደግሞ ለትግሉም ሆነ ለድርጅቱ ጠቀሜታ የለውም በሚል አስተያየት አድርገን ማለት አስተያየቶች ቀርበው እንደገና ነገሮችን ለማረም ውይይት የተካሄደበት ሁኔታ እንደነበረ ትዝ ይለኛል። በተለይ ወደ ሐምሌው መጨረሻና ነሐሴው ላይ እና ይህንን የእርምት እንቅስቃሴውን አሉታዊም ሆነ አወንታዊ ገጾች በእኛ ላይ ጉዳት አላደረሱም አድርሰዋል የሚለው እርግጥ ብዙም የምንጠምንባቸው ነገሮች አሉ። ግን ከዛ ትምህርት ወስደናል። እዛው በትግል ውስጥ ቆይተን ነገሮችን ከራሳችን ተሞክሮ እየመረመርን መልሰን አወቃቀራችንም ሆነ አሰራሮቻችንን ወታደራዊ አቋማችንን በተለይም ደግሞ ሌላ ምንም አይነት አማራጭም ስለሌለ ከዓለም አጠናከር በስተቀር ወታደራዊ የሆነ እንትን ጥንካሬና ግንባታ መፍጠር አንችልም በሚለው በኋላም የቀረ ነው። እስከዛ ትምህርት ወስደን እነዚህን አወቃቀሮች እንደገና አስተካክለን በተለይም ከሁለተኛው ጉባኤ በኋላ ፓርቲውም ቀረብ ብሎ ከሰራዊቱ ጋራ የሚንቀሳቀስበትም ለሰራዊቱ አመራር ሊሰጥ የሚችልበትም ሁኔታ ሰራዊቱም የፓርቲውን ድጋፍ ለማግኘት በሚችልበት ሁኔታ ማኮ በሜዳ ማኮ በውጭ በሚል አከፋፈል ተከፍሎ ሰራዊቱ ደግሞ ራሱን በቻለ የሰራዊት አመራር ጠበቅ ባለ እንትን ኮሚቴዎች እና እንትኖች ሳይንዛዙ የተቋቋመበት እና ከዛ በኋላ በተሻለ ወታደራዊ እንትን ለመንቀሳቀስ የቻልንበት እና ደህናም በወታደራዊ አቅጣጫ ውጤት ያመጣልበት ሁኔታ እንደነበረ ትዝ ይለኛል። ግን ዞሮ ዞሮ ችግሮቻችን በኋላ ቢሆን በተለይ በኋላ የነበረው ጦር አብዛኛው አርሶ አደር ስለሚበዛ ብዙም ችግር አልነበረም። ሁለተኛ ግን የካድሬዎች ማነስም ደግሞ ድርጅቱም ደግሞ በከፍተኛ ደረጃ ተጠናክሮ እንዳያድግ እና ብዙ ሰዎችን እንትኖች ላለም ከከተማም ከትን ድሮ የነበረን እንትን ለማፍራት ያልቻልንበት ሁኔታ በመፈጠሩ የካድሬ እጥረት ነበር የነበረን። በመጨረሻ የአርሶ አደርና ወታደር መሪዎች ብዙ እንትኖች ሲኖሩ ከደግሞ አካባቢ የሰለጠኑ በራሳችን የሚያሰለጠናቸው ሰፋ ያለ በወታደራዊ ደረጃ ሊያንቀሳቅሱን የሚችሉ ሰዎች ያፈራን ቢሆንም በካድሬዎች ደረጃ ግን ከፍተኛ እጥረት ደግሞ በአንጻሩ ያጋጠመን ሁኔታ እንደነበረ ለማስታወስ ወዳለ ይችላል። ከዛ ብትናውን በሚመለከት እንትና ፀሐይ መጨረሻ ላይ አንስቶታል። ይሄ ችግር በተደጋጋሚ ከተለያዩ አካባቢዎች የደረሱብን ችግሮች፣ የእርማት እንቅስቃሴውን ቅሪት፣ በከተማ መመታታችን፣ የከተማውም ሁኔታ ደግሞ ያለ በቂ ሁኔታ እንትን መልስ አለማግኘቱ ለምን ተመጣ፣ ለምንድን እንዲህ አይነት ጉዳት ደረሰብን ከተማ የሚለው ላይ ጊዜ አግኝተን ሰፋ ያሉ ውይይቶች እንትን ብለው ቶሎ በወቅቱ መልስ ለማግኘት ባለመቻላቸው ቀስ በቀስ እየሰረጹ ሄደው ጥያቄዎቹን ደግሞ ሌሎችም ትግሉ የደከሙና ትግሉንም ደግሞ ለማደናቀፍ የሚፈልጉ አንዳንዶቹም ጠላት የላካቸውም እንደነበሩ አስታውሳለሁ። እንደና እያሌው አይነት አሁንም ምረሰው አይደለም ማለት ነው። ተጠቅመውበታል ነገሩን እንትን ለማድረግ ድርጅቱን ለማዳከም። ግን በመሰረቱ ሁኔታውን የፈጠር ነው ራሳችንን ማለት ይቻላል። ችግሩ ሁል ጊዜ የውስጥ ችግር ነው። ይሄኛ ችግር የነበረ በመሰረቱ ያዳከመን እንትን እንዳንል የመጀመሪያው ተጠያቂ የውስጥ ችግር ቢሆንም በውጭም ብዙ መረባረብ የደረሰበት ሁኔታ እንዳለ የሚታወስ ነው። እና ወደ እንትኑ ልመለስ እና ጥያቄው ዞሮ ዞሮ የሆነው ነገር ምንድን ነው? አንደኛ የከተማ ሁኔታ በበቂ ባለመብራራቱ አንዳንድ አቋሞች ምናምን በሚል በተለይ የሸምሸሚያው ጦር ከኤርትራ ገብቶ ከጎንደር ጋር ከተደባለቀ በኋላ የተወሰኑ የማዕከላዊ ኮሚቴ አመራሮች ተገናኝተው እነዚህን ነገሮች እንዲያብራሩ እዛም የነበር ናቸው በአስተያየት በማቅረባችን እና ጥያቄዎቹ በመቅረባቸው አንዳንድ አቋሞች ይብራሩ በሚል የቀረቡ ውይይቶችና ማብራሪያዎች ሲሰጡ የነበሩበት ሁኔታ አስታውሳለሁ። ከዛ በኋላ እንግዲህ የአንደኛው ማኮ አራተኛው ፕሌንም ጭልጋ ከገባው የማኮ አባል ከውጭም የነበሩትን ጨምሮ ግምገማ በማካሄድ የከተማው ትግል ላይ ተሳስተን ነበረ፣ ይሄ ችግሮች ነበሩ፣ እነዚህ ነገሮች መታረም አለባቸው የሚለውን ባለበት ጊዜ እንግዲህ ልታስታውሱት እነ ኤክስ የመሳሰሉ እነ ክፍሉ ያልተደሰቱ ሰዎች እንደነበሩ የሚታወስ ነው። ከዚያም ጋር ተያይዞ ደግሞ ከበቂ በላይ ኮአፕት አድርጋችኋል በሚል በጊዜያዊ አመራር ኮማንድ ውስጥ የነበሩ በርካታ ነባር የድርጅቱ አመራር እንትኖች የሰራዊቱ አመራር የነበሩ እነ ሮባ ነጋዙ የመሳሰሉ ራሳቸውን ያገለሉበት ሁኔታ የተፈጠረበት ነው ከድርጅቱ እና እነዚህ ነገሮች ሲደራረቡ ቀደም ያሉት ነገሮች በበቂ ደረጃ ተብራርተው ሳይቀሩ በሆነበት ደግሞ ቀደም ያለው የሰራዊት አባል ደግሞ በጭፍን ያለምንም ጥያቄ ፓርቲውንና ድርጅቱን አምኖ ሙሉ ለሙሉ አይሳሳትም ብሎ የሚሄድበትን ጽንፍ የነበረበት ስለሆነ እነዚህ ሁለቱ ነገሮች ሚክስ ሲያደርጉ ከፍተኛ የሆነ ችግር የተፈጠረበት ሁኔታ እንዳለ አሁን መገንዘብ ይቻላል። እርግጥ እነዚህ በሙሉ ዶኪመንት ሊሆኑ ናቸው፣ በጽሁፍም የተያዙ አሉ። ምናልባት ከራሳችን አቅጣጫ ሊሆን ይችላል፣ ወደፊት ታሪክ መርማሪዎች ሊያሟሉት ይችላሉ። ግን
ዞሮ ዞሮ ፀሐዬ አሁን መጨረሻ ላይ እንደጠቀሰው የብዙዎቹ እንትን አቤርን በገመድ መጎተት ቡታ የሚባል ጋዜጣ ነበረ፣ የሪጅናል በነበርኩበት የምታስታውሱ ታላችሁ። አቤርን ትግል ማድረግ ከእንግዲህ በኋላ አቤርን በገመድ እንደመጎተት ነው የሚሉ ትሮች ነበሩ። በዚህ ይህንን ጽሁፍ እንዳውቅተው በዛ ደረጃ ሲገፉ የነበሩ ሰዎች የነበሩበት ነው እና ይህንን ማየት ያለብን ይመስለኛል። እና ከዛ ሁሉ እንትን ሁኔታ ውስጥ ነው እንግዲህ እንደገና ወጥተን ፓርቲያ ላይ ተሰብስበን አንድ ኮንፈረንስ በማድረግ እነዚህ ሁሉ ሁኔታዎች ገምግመን ሙሉ ለሙሉ ባንፈታቸውም የቀሩትን በሂደት ይፈታል በሚል እስከ ሁለተኛ ኮንግረስ የደረሰው እና ከዛ በኋላ ያለውን እንትን በኋላ እንመጣበታለን። ለዚህ ካሪ ግን ብተናው በመሰረቱ ይሄንን ይመስል ነበር። መንስኤዎች ነበሩት፣ እነሱን ጠቅሻለሁ። የተነሱ ጥያቄዎች ነበሩ ከሰራዊቱ ከፓርቲው ምስረታ ጀምሮ አጠቃላይ የፓርቲውን አካሄድ፣ የዴሞክራሲያዊ ቡድን፣ የአብዮት ቡድን እነሱ በደንብ አልተዋሃዱም ነበረ፣ አንደኛው ዶሚኔት አድርጓል፣ ሌላ ብዙ ነገሮች ነበሩ። በዚህ መካከል ግን ዞሮ ዞሮ በመጨረሻ ላይ እንትን ያደረገው ገንቢ በሆነ ነገር ሁሉን ነገር አያይዞ ከስህተታችን ተምረን ተጠናክረን የምንወጣበት እና ሳይሆን አፍራሽ ወደ ሁኔታ ነው እንትን ያለ እና በተለይ ከሪጅንቱ አካባቢ የነበረው የአራተኛው ፕሌንም አቋም ወደ ሪጅን ስሪ ቀድሞ በመድረስ ወደ ሰራዊቱና በተገቢው መዋቅር ከመምጣቱ በፊት ያለ መዋቅር ቀድሞ እየፈሰሰ ዲስቶርት እየሆነና እየተጣመመ ሌላ ቅጽል እየወጣለት እኛ እንደውም ከአንዳንድ ጊዜ ከካድሮች የምንሰማበት ሁኔታ ነበር። ሰላም ሲደርስ ነበሩ እና በጣም አስቸጋሪ የነበረበት ሁኔታ ነው። ከዛ አልፈን እንግዲህ ያንን ሁሉ እንትን ብለን ትግል ቀጥለናል። አሁን እኔ የሚታየኝ እነዛ ሁኔታዎች ላይ ትምህርት ለመውሰድ ይሄ ሁኔታ እንዳይደገም፣ ሌላው የሚቀጥለውም ትውልድ ደግሞ የእኛን ተሞክሮ አይቶ ተመሳሳይ ችግር እንዳይደግም ካልሆነ በስተቀር ከእንግዲህ በኋላ ያንን ፋይል ዘግተን ከነዛ የምንቀስማቸውን ጥሩ ትምህርቶች ወስደን አሁን ለሀገራችን የሚበጀውን አቅጣጫ በመስራቱ ላይ መረባረብ ያለብን ይመስለኛል። ጨርሻለሁ።
በጣም አመሰግናለሁ። ፀሐይም በከርም እንደዚያው ሙስጠፋ እና ድል ዘገየ የሚቀጥሉት